ታላቅ አምላክ የታላቅነቱን ብዛት የእኛ ትንሹ አይምሮ የማይረዳው ትልቁ እግዚአብሔር በለየው በቀደሰው በባረከው በሰንበት ዕለቱ ደግሞም ተሰብስበን ቃሉ እንድናጠና ስለፈቀደልን እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እና የዛሬውን ሰንበት ትምህርት ከወንድማችን ዳንኤል አያና ጋር ጸልየን ሰንበት ትምህርቱን እንጀምራለን።
እሺ፣ እንጸልይ። ቅዱስ እግዚአብሔር አባታችን አምላካችን ፈጣሪያችን፣ ሳምንቱን በሙሉ በሰላም ጠብቀህን በዚህ ሰዓት ደግሞ አንተ በፈቀድከው ጊዜ በፈቀድከው ሰዓት በሰጠህን ሰንበት ቀን እረፍት ቀን አንተ ልትገናኘን ስላሰብክ ስለወደድክ የአንተ ፈቃድ ስለሆነ ጌታ ሆይ እጅግ አድርገን እናመሰግንሃለን።
አሜን።
በዚህ ጊዜ ልባችን የተዘጋጀ፣ አእምሯችን የተዘጋጀ፣ ሀሳባችን ሁሉ ወደ አንተ እየናፈቀች ከአንተ ልንማር ልንባረክ ቀርበናል እና አባት ሆይ ሁላችንን ዛሬ በበረከትህ ከሰማይ መለኮትህ ከእኛ ጋር እንድትሆን ጌታ ሆይ እንጠይቃለን።
አሜን።
አባት ሆይ አሁን ጊዜውንና ቦታውን አንተ ተረከብ። ባለንበት ቦታ ሁሉ ጌታ ሆይ አንተን እንድናከብርህ ጌታ ሆይ አንተን እያየን እንድናመሰግንህ ጌታ ሆይ አንተ ረዳ። በዚህ ጊዜ ወንድማችን እህቶቻችን በዚህ መስመር ላይ ተገናኝተን እንድንማርና ስለ አንተ እንድንወያይ ስለ አንተ ሁሉ ጊዜ እንድናስብ ጌታ ሆይ ጊዜ ስለሰጠህን ቦታ ስለሰጠህን እጅግ አድርገን እናመሰግናለን።
አሜን።
የተዘጋጀውን ልብ ጌታ ሆይ አንተ በመባረክ አብዛ አባት።
አሜን።
በረከት ከሁላችን ጋር ይሁን። ወንድሞችና እህቶች ባሉበት ቦታ ሁሉ ጌታ ሆይ ከነ ልጆቻቸው ሁሉ እንድትባርካቸው ጠይቃለሁ አባት።
አሜን።
በዚህ ጊዜ ጌታ ሆይ ቃልህን ለሁላችን በረከት እንደሆን አባት ጊዜውን አንተ ጸጥ አድርገህ ከሰማይ ጌታ ሆይ መልእክት እንጠይቃለን አባት ሆይ።
አሜን። ሃሌሉያ።
በቤት ውስጥ ያሉት ወገኖቻችን ልጆቻችን ሁሉ ጌታ ሆይ በአንተ እንድባረኩ በአንተ ክብር ጌታ ሆይ ቀኑ ሙሉ እንዲውሉ ጌታ ሆይ እንጠይቃለን።
አሜን።
አሁን የተዘጋጀውን ትምህርት የሰንበት ትምህርቱን ጌታ ሆይ ለሁላችን በረከት እንደሆን ትምህርት እንደሆነን አልፎም ለሚያዩንም ለከኛ ጌታ ሆይ እንድማሩ ሌሎች ወገኖቻችን አንተን ከማያውቁ ጌታ ሆይ እኛ ደግሞ ልነሱ በረከት እንደሆን አንተ እርዳን።
አሜን።
ያንተን ምስጢር ያንተን ቃል ያልገባቸው እኛንም ጌታ ሆይ በደንብ ያልገባን በዚሁ ቀን ደግሞ ጌታ ሆይ እኛ የምንችለውን ያህል አንተ እንድታስረዳን ከእኛ ጋር እንድትውል ጌታ ሆይ እንጠይቃለን።
አሜን።
ባሉበት ቦታ ጌታ ሆይ ሁላችንም በአንድ ላይ አንተን እንድናመሰግን ስላደረግ እናመሰግናለን። ጊዜውን ቦታውን ተረከብ። አስተማሪያችንን ጌታ ሆይ አንተ ከውስጥ ሆነ ቃልህን ደግሞ እንድትልክልን እንጠይቃለን።
አሜን።
ሶስትም ብለህ አሜን
አሜን አሜን አሜን አሜን። ጌታ ይባርክ፣ ዘመን ይባርክ። አሁን እህታችን አማረች ደግሞ በመዝሙር በውስጧ ውስጥ ያለው እግዚአብሔር ይባርከናል። እዚያውን እህታችን አማረች ለቃለሁ።
ምራን እረኛችን የሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን። ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን። ትርጉም ያለ ኑሮ መኖርን አስተምረን የሰላሙ ንጉስ ንገስ በሕይወታችን። ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን። ውዱ አምላካችን አንተ ነህ መሪያችን ጥበቃ አይለን ስዝል ጉልበታችን ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን ስራት እንደክም ስንተክ ስናግን ጌታ በመንፈስ አበርታን አጽናናን ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን አውልገን እንዳንቀር ሙላን በባርኮት ዓለም ለምን አቁመን ለክብር ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን ከውስጥም ከውጭም ፈተና ሲያጠቃን አትለይ እናምባችን ኢየሱስ እረኛችን ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን ምራን እረኛችን ኢየሱስ ተስፋችን ጠንተን እስከምንደርስ በሰማይ ቤታችን
አሜን
አሜን። ጌታ ይባርክሽ።
እግዚአብሔር ይባርክሽ። እግዚአብሔር ይምራን። እኛማ እውሮች ነን። ኢየሱስ አይናችንን ካላበራ በስተቀር ሰው በተፈጥሮ እውር ነው እና ኢየሱስ ብርሃኑ ብቻ ነው የሚመራና እግዚአብሔር ይምራን። እግዚአብሔር ይባርክሽ። ሰንበት ትምህርቱ እንሄዳለን። ያው ዛሬ 12ኛ ሰንበት ትምህርታችን ነው። ያው ይሄ ኳርተር በጣም ይገርማል፣ ጊዜው እንዴት እንደሚሮጥ። አሁን የተጀመረ መስሎኝ ነበር ሊያልቅ ነው። 12ኛ ደረሰ። 3 ወር ሆነ ማለት ነው። እየሆነ ነው። እና
በነገራችን ላይ አማርኛ ሰንበት ትምህርት እየመጣ ነው። እነ ወልና ኔል ነው እንዳለ እንደ ፖስት እና ሜይሊንግ አድሬስ ላካችሁን ይካለ ሜይሊንግ አድሬሱን ካላካችሁ ሰንበት ትምህርት እንልካለን።
ሰምተዋል። በኋላም ድጋሚ እናሳስባቸዋል ነው። እና እግዚአብሔር ይመስገን። ጌታ ይባርክ። በዩ ሰንበት ትምህርት አዘጋጀን። እግዚአብሔር ይስጥ። እና የዛሬ እንግዲህ ሰንበት ትምህርቱ አንዳንድ ከባድ ጥቅሶች አሉ። የሰዎች አይምሮ ሊደርስባቸው የማይችሉ ከባድ የመጽሐፍ ቅዱስ ጥቅሶች አሉ እና ከባድ ጥቅሶች እንግዲህ ለመረዳት መጣር ነው የሚለው የዛሬ የሰንበት ትምህርታችን። እና አሁንም በከሰዓት በኋላ ጥናታችን ያው ሁልጊዜ እንደምናጠና የዳንኤልን ይቅርታ የራእይን ጥናት ነው የምናጠና። ያው ዳንኤልና ራእይ ያው አንዱ በአንዱ የሚፈታ ሆነ ማለት ነው። እና እሱ ራሱ አሁን ትልቅ ምሳሌ ነው። ሰው በራሱ አይምሮ እዛ ጋር የተጻፉትን ስዕላዊ መግለጫ በስዕላዊ መግለጫ ብቻ የተጻፉትን ግራ የሚያጋቡ ነገሮችን የሰው አይምሮ ሊደርስበት አይችልም። ስለዚህ እንደዛ አይነት የመጽሐፍ ቅዱስ ሐሳቦችን ወይም ጥቅሶችን ለመረዳት መጣር ይላል የዛሬው ሰንበት ትምህርታችንና እንግዲህ ይሄንን ሁለተኛ ጴጥሮስ ምዕራፍ 3 ያው ስለ ጌታ መምጣት ነው ምዕራፍ 3 የሚናገረው። ሁለተኛ ጴጥሮስ ከምዕራፍ ይቅርታ ቁጥር 15 16 እና 17 ጴጥሮስ እንደዚህ ይላል ስለ ጳውሎስ መልእክት ሲናገር፣ የጌታችን ትዕግስት እናንተ እንድትድኑ እንደሆነ አስቡ። ጌታችን ለምን አይመጣም ብለን ስናስብ ምንድነው የሚለው? በሌላም ስፍራ የእግዚአብሔር ቃል ወዶ ይታገሳል፣ ማንም እንዳይጠፋ ወዶ ይታገሳል ይላል። እና ኢየሱስ የዘገየበት አንዱና ትልቁ ምክንያት የሚድን እንዲድን ብቻ ነው። ሌላ ምንም ዓላማ የለው። ምክንያቱም የማቴዎስ ወንጌል ምዕራፍ 24 ላይ ምንድን ነው የሚለው? የመንግስት ወንጌል ለፍጥረት ሁሉ ይሰበካል፣ ከዛ መጨረሻ ይሆናል ይላል። እና ኢየሱስ የቆየበት ምክንያት ተሰብኮ እስከሚያልቅ ነው። ሰዎች ኢየሱስን እስከሚያገኙ ነው እየታገሰ ያለው። እኛም ደግሞ ኢየሱስን አወቀን ያልን ደግሞ እንደገና እሱን እስከምንመስል ድረስ ነው። ምክንያቱም ያው በራይ ላይ ስናጠና እንደነበረ በመጨረሻው ዘመን ላይ የሚገኙ ሳይታተሙ ንፋሱ እንደማይለቀቅ ያዝ እንዳለው መልአክ ንፋሱን ይዘዋል። ያ ንፋስ የሚለቀቀው የእግዚአብሔር ልጆች ሲታተሙ ነው። ስለዚህ እኛም እስከምንታተም እሱን እስከምንመስል ባህሪያችን እሱን እስከሚመስል ድረስ ነው ኢየሱስ እየታገሰ ያለው። ስለዚህ ጴጥሮስም እዚህ ጋር ምን አለ? ጌታችን ትዕግስት እናንተ እንድትድኑ እንደሆነ አስቡ፣ እንዲሁም ወንድማችን ጳውሎስ እንደተሰጠው መጠን እንደተሰጠው ጥበብ መጠን ጻፈላችሁ። ለእያንዳንዱ እግዚአብሔር ነው እያካፈለ የሚሰጠው። ለአንዱ አንድ ሰጠው፣ ለሌላው ሁለት ሰጠው፣ ለሌላው አምስት ሰጠው ይላል። ስለ መክሊቱ አከፋፈል ኢየሱስ ክርስቶስ ሲናገር እና ሁለት ያገኘው አምስት ያገኘው አትርፎ ሲገኝ፣ አንድ ግን ያገኘው ቀበረው እና ለምን ቀበርክ ሲባል ካልዘራህበት እንደምታጭድ። ኢየሱስ ካልዘራበት የሚያጭድ አይደለም። ኢየሱስ ያልሰጠውን ነገር አምጣ የሚል አይደለም። እና ግን ምንድነው የተባለው? አንተ ሀኬተኛ ባሪያ ነው የተባለው። ውሸት ምክንያት በመደርደር ማምለጥ አይቻልም። እና ግን ምንድን ላለ ሁሉ ይጨመርለታል አለ። እና ምንድነው ለማለት የፈለግኩት ኢየሱስ እንደሰጠው መጠን ነው ሁሉም ሰው የሚንቀሳቀሰው። ያ አንዱ መንፈስ ይላል አንደኛ ቆሮንቶስ ሲናገር 12 ምዕራፍ ላይ ለእያንዳንዱ እያካፈለ ይሰጣል ይላል። እና እሱ በሰጠው መጠን ማለት ነው። ለዚህ ነው ጴጥሮስ ለጳውሎስ ሲናገር እንደተሰጠው ጥበብ መጠን ጻፈላችሁ። ስለምን ጻፈላችሁ ነው የሚለው? ስለ ጌታችን ትዕግስት ሁላችሁ እንድትድኑ ነው ትዕግስቱ። ስለዚህ ወደ መዳኑ ዋና ሀሳቡ ምንድን ነው? ወደ መዳኑ ነው የጌታ ሀሳብ። ሌላ እኮ ነገር የለውም። መጽሐፍ ቅዱስ ጠቅላላ እኮ ቢጠና ቢጠና መጨረሻ ላይ መዳን ነው፣ ሰው እንዲድን ነው፣ ሌላ ነገር አይደለም። እርሱ ስለ እነዚህ ነገሮች በመልእክቶቹ ሁሉ ጽፏል። በመልእክቶቹም ውስጥ በቀላሉ ለመረዳት የሚያዳግቱ ነገሮች አሉ። በመልእክቱ ውስጥ ከጻፋቸው ነገሮች ሁሉም አላለም፣ ከጻፋቸው ነገሮች ለመረዳት የሚያዳግቱ አሉ። እውቀት የጎደላቸውና ጥናት የሌላቸው ሰዎች ሌሎችን ቅዱሳት መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። ሰዎች የጌታን ነገር በራሳቸው አእምሮ ለመረዳት ይነሱና አልገባ ሲላቸው እንደ ራሳቸው ሀሳብ መተርጎም ይጀምራሉ። እንደ ራሳቸው እንደገባቸው እንደ ራሳቸው አስተሳሰብ ሲተረጉሙ የጌታን ነገር ቀጥ አድርገው ማስቀመጥ አልቻሉም ማለት ነው። በሌላ ንግግር ለምን ጌታ የሚናገረ በዛ ቦታ ሌላ ነገር ነው። እነሱ ደግሞ በራሳቸው አእምሮ የጌታን ነገር ሲተረጉሙ የዛን ጊዜ ይጣመማል ማለት ነው። ጌታ እሱን አይደለማ ያለው። ስለዚህ ጥናት የጎደላቸው እንዲሁም እውቀት የጎደላቸው ሰዎች መጽሐፍትን ያጣምማሉ። ጥናት አንደኛ እውቀት የጎደለው ሰው እውቀት የጥበብ መጀመሪያ እግዚአብሔርን መፍራት ነው ነው የጌታ ቃል ሲናገር ምሳሌ መጽሐፍ። እና ሰው የሰው እውቀት የሚጀምረው እግዚአብሔርን ከመፍራት ነው። እግዚአብሔርን ሲፈራ እንደ እግዚአብሔር ሀሳብ ሲሆን የእግዚአብሔር መንፈስ ሲገልጽለት ያ ነው እውቀት የሚባለው። ነገር ግን ሰው የራሱ ምንም አይነት እውቀት የለውም እና በዛ በባዶ እውቀቱ ማለት እውቀት በሌለው ነገር ለማለት ነው። እሱ ግን እውቀት አለኝ ብሎ በሚያስበው ማንነቱ የእግዚአብሔርን ነገር አውቃለሁ ብሎ በሚያስብበት ጊዜ ተረጉማለሁ ብሎ ባለበት ጊዜ እንደ ራሱ ሀሳብ ስለሆነ ያጣምመዋል። ሌላው ደግሞ ጥናት የሌለው ሰው ያንን ነገር ምንድን ነው የሚለው ብሎ ጸንቶ ለማወቅ የማይፈልግ ሰው እንዲሁም አጣመም ነው መጨረሻ ላይ ውጤቱ የሚሆነው። ምክንያቱም በጽናት ነው ጌታ ሆይ ግለጽልኝ በማለት ነው፣ በመጽናት ነው፣ በፊቱ በመቆየት ነው የጌታን ነገር ማግኘት የሚቻለው። እና ስለዚህ እነዚህ ጽናት የሌላቸው እና እውቀት የሌላቸው ሰዎች የጌታን ነገር በራሳቸው ሀሳብ ውስጥ ያስገቡትና ያጣምሙታል ነው የሚለው። እና ስለዚህ እንግዲህ ሰዎች የእግዚአብሔርን ነገር በራሳቸው በፍጹም መረዳት እንደማይችሉ ነው የዛሬ ሰንበት ትምህርት አጠቃላይ ሐሳቡ። ማንም ሰው በራሱ አይምሮ የጌታን ነገር ማወቅ አይችልም፣ ምን እንደሚናገርም ሊገባው አይችልም። እና ሌላው ነገር ደግሞ የጌታን ነገር በርግጥ የምንረዳው በእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ ለምንረዳ ሰዎችም ደግሞ ዘዳግም 29:29 ምንድን ነው የሚለው? ምስጢር የሆነው ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃል ሁሉ እንከተል ዘንድ ለዘላለም የኛና የልጆቻችን ነው ይላል። ስለዚህ ሰንበት ትምህርት ያተኮረው የእግዚአብሔር ነገር በሰው አይምሮ ሊደረስበት እንደማይችል ነው። ያው በአንደኛ ቆሮንቶስ ላይም ጳውሎስ የሚናገረው የእግዚአብሔር ነገር ለፍጥረታዊ ሰው ሞኝነት ነው ይላል። ሊያውቀው አይችልማ። መንፈሳዊ ሰው ግን ሁሉንም ይመረምራል፣ እሱ በማንም አይመረመርም ይላል። ስለዚህ ሁሉንም የሚመረምረው እሱ በማንም የማይመረመርበት ምክንያት መንፈሳዊ ሰው ኢየሱስ በውስጡ ስላለ ነው። ኢየሱስ እንደዛ አይደለም ያለው በዮሐንስ ወንጌል ምዕራፍ 17 እኔ በእናንተ እናንተ በእኔ ብሏል። ስለዚህ እናንተም እንደገና ደግሞ ቤተ መቅደስ ናችሁ አለ። መቅደስ ናችሁ ካለ እሱ በእኛ ውስጥ ነው የሚያድረው ማለት ነው። እሱ በእኛ ውስጥ ከማደሩ እሱ በእኛ ውስጥ ከመሆኑ የተነሳ እኛ መንፈሳዊ ስለምንሆን ያ መንፈሳዊ ሰው ነው ኢየሱስ ነው በሱ ውስጥ ሆኖ የሚመረምረው ማለት ነው። እና ግን ያም እንኳን ሰው ግን ሙሴ ሲናገር በዘዳግም ላይ እንኳን ፍጥረታዊ ሰው የእግዚአብሔርን ነገር ሊያውቅ ቀርቶ መንፈሳዊ ሆነን እንኳን ሙሴ ሲናገር ምስጢር የሆነው ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን ለእኛ እንድናውቀው የተገለጠ አለ። ያ የተገለጠው ግን የዚህን ሕግ ቃል ሁሉ እንከተል ዘንድ ለዘላለም የኛና የልጆቻችን ነው ይላል። እንደውም ኢየሱስ ክርስቶስ ታስታውስ እንደሆነ ንገረን ብለው ሲሉት ከዛ ከነገራቸው በላይ እንዲነግራቸው ሲፈልጉ ልትሸከሙ ስለማትችሉ ከዚህ በላይ አልነግራችሁም አላቸው። እና ምንድነው ለኛ የተገለጠ መጠን አለ እኛ እንድንሸከመው። ጳውሎስም ይላል እኮ አይደለም ወተት ህፃናቶች ወተት ይቆረጥማሉ፣ ከዛ ደግሞ አጥንት ደግሞ ወደ መቆርጠም ደግሞ ይሄዱ አሉ። ገና የተወለደውን ህፃን አጥንት ቆርጥም ብንለው እንደማይችል ሁሉ እሱም ደግሞ ክፍል አለ። አሁንም ብዙ ነገሮችን አበዛውባችሁ። አንደኛ ልል የፈለኩት የእግዚአብሔርን ቃል በመንፈስ እንጂ በስጋ አይምሮ ሊታወቅ አይችልም። በስጋ አይምሯቸው የሚታገሉ ሰዎች እንደራሳቸው ሐሳብ ስለሚተረጉሙ ያጣምሙታል የእግዚአብሔርን ቃል። እነዚህ ጥናት የሌላቸው ሰዎች፣ እውቀት የጎደላቸው ሰዎች ያጣምማሉ። እንደገናም ደግሞ በእግዚአብሔር ሐሳብ ውስጥ ራሱ ገብተን ያለን ሰዎች ደግሞ ደረጃ አለ። ወተት የሚጠጣ አለ፣ አጥንት የሚቆረጥም አለ። ሁሉም በእኩል አይደለም የሚረዳው። ሌላው ደግሞ አጥንትም እየቆረጠምን ደግሞ የእግዚአብሔር ነገር ውስጣችን ሆኖ በዘዳግም 29:29 ላይ እንደሚናገረው ምስጢር የሆነ አለ ለአምላካችን ብቻ የሆነ ማለት ነው። እና ስለዚህ እንደዚህ በዚህ አይነት ሁኔታ ከፋፍለን እናየዋለን ማለት ነው። እና ምንድነው የእሁዱ ክፍል ደግሞ የሚለው ግልጽ ተቃራኒ ሐሳቦች እንዲኖሩ የሚያስችሉ ምክንያቶች ይላል። ግልጽ ተቃራኒ ሐሳቦች እንዲኖሩ የሚያስችሉ ያው ምክንያቱ እንግዲህ የእሁዱ ክፍል እንደሚናገረው ቅድምም እንደተናገርኩት ይሄ ውስን የሆነው የሰው ማንነት ውስን ያልሆነውን በሁሉ ቦታ የሚገኘውን ሁሉን ማድረግ የሚችለውን አምላክ ለማወቅ ሲሞከር ነው ትልቁ ችግር ማለት ነው። ስለዚህ ምን ይሆናል? ግልጽ ተቃራኒ ሐሳቦች እንዲኖሩ የሚያስችሉ ምክንያቶች አንዱ እሱ ነው። ይቃረንብናል ማለት ነው። የምንናገረው የምናነበው ነገር እኛ ከምናስበው ውስን አይምሮ ሊያስብ ከሚችለው ተቃራኒ ነው ያ የሚሆነው። እና ተቃራኒ ሊሆን የቻለበት ምክንያት ምንድነው? አይምሯችን ውስን ስለሆነ ነው። ለዛ ነው በሁለተኛ ጢሞቴዎስ ምዕራፍ 2 ከ10 ጀምሮ ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ አለ። ስለዚህ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እነርሱም ያገኙ ዘንድ ለተመረጡት ስል ሁሉንም በመታገስ እጸናለሁ። እንዲህ የሚል ቃል የታመነ ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። አሁን እኛ መንፈሳዊ ስለሆንን መሞት ምን እንደሆነ ስለገባን ነው እንጂ ግን አንድ ፍጥረታዊ ሰው ምንም ስለ እግዚአብሔር የማያውቅ ሰው የእግዚአብሔር መንፈስ የማይመራው ሰው ወይም ደግሞ ቃሉን በመንፈስ ያልገለጠ ሰው ዝም ብሎ አንስቶ ከእርሱ ጋር ደግሞ በሕይወት እንኖራለን መቼ ከእርሱ ጋር ከሞትን እንዴት ነው የምሞተው? በዚህ በባዶ አይምሮ በሰው እኮ አይምሮ ሲታሰብ ማንም ሊረዳው አይችልም እኮ ይህንን አባባል። እንዴት ነው የሚሞተው? እንዴት ነው ተሞቶ በሕይወት የሚኖረው? ከሞተ ሞተ ነው። የሰው አይምሮ የሚያውቀው ያንን ብቻ ነው። ስለዚህ ነው የሚጋጭበት፣ ተቃራኒ ይሆንበታል። ሞትና ሕይወት አንድ ላይ ሊሆን አይችልም። ከሞተ ሞቷል። ስንሞት እንኖራለን። ምን አይነት አባባል ነው? እንደገናም ደግሞ ብንጸና ይላል ከእርሱ ጋር ደግሞ እንነሳለን። የጸንቼ ነው ከእሱ ጋር የምነሳው። ብንክደው እርሱ ደግሞ ይክደናል። ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና። ለምን? እርሱ ታማኝ ስለሆነ፣ ታማኝነቱ የዘላለም ስለሆነ እኛ ብንክደው እኛ ይቀርብናል እንጂ እሱ ግን ታማኝነቱ ይቀጥላል። ስለ እነዚህ ነገሮችም ማሳሰብህን አትተው አለው። በቃላት እንዳይነታረኩ በእግዚአብሔር ፊት አስጠንቅቃቸው። ይህ ጥቅም የሌለው የሚሰሙትንም የሚያፈርስ ነውና እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስን በእግዚአብሔር ፊት ልታቀርብ ትጋ ይላል። ስለዚህ አሁን እዚህ ጋር ጳውሎስ ለጢሞቴዎስ እየነገረው ያለውን ነገር እኛ አሁን መንፈሳዊ ሆነን ነው ሞት ምን እንደሆነ ይገባል። ሞት በሌላ ስፍራ ደግሞ ጳውሎስ ተናግሯል። በተለያዩ ቦታዎች ላይ በሮሜ 6 ላይ ሄደን ብናነባ አሁን ስለ ጥምቀት ሲናገር እኛ ከክርስቶስ ጋር አብረን ሞተን ከዛ በኋላ ደግሞ ተነስተናል ይላል። ጥምቀት ማለት እኮ ራሱ ስንገባ ውሃ ውስጥ ምንድነው የምንሆነው? እንገባለን፣ እንቆማለን። መቆም ማለት በመስቀሉ ላይ መሆን ማለት ነው። እንቆማለን፣ ከዛ በኋላ እንተኛለን ውሃ ውስጥ። ያ ማለት መሞት ማለት ነው፣ መቀበር ማለት ነው። ከዛ በኋላ እንነሳለን። በመስቀሉ ላይ እዛ ገብተን ስንቆም ውሃ ውስጥ በመስቀል ላይ ተሰቀልኩ ከሱ ጋር ማለት ነው፣ ምሳሌያዊ ንግግሩ። ከዛ ደግሞ ስንተኛ ውሃ ውስጥ ደግሞ ተቀበርን ማለት ነው፣ የሞተ ይቀበራል። ከዛ በኋላ ስንነሳ ደግሞ ከውሃ ውስጥ ሲያነሳን ደግሞ ቄሱን ያጠምቀው። በትንሣኤ ከሱ ጋር አብረን ተነሳን፣ በሱ ህይወት ተነሳን ማለት ነው። የእኛን ህይወት ደህና ሁን አልን፣ በሱ ህይወት ለመኖር ተነሳን ማለት ነው። እና ስለዚህ አሁን ይሄንን ጳውሎስ ሲናገር ፍጥረታዊ ሰው ሊገባው አይችልም። እኛ እድለኞች ሆነን የእግዚአብሔር መንፈስ ረድቶን ገባን እንጂ ሊገባው አይችልም። ገላትያ 2:20 ላይ ሲናገርም ጳውሎስ እንደዚሁ ስለ ሞት ይናገራል። እኔ ከክርስቶስ ጋር ተሰቅያለሁ፣ ከዚህ በኋላ የሚኖረው ክርስቶስ በእኔ ነው እያለ ይናገራል። እና ስለዚህ ምንድን ነው የሞተ ሰው ይኖራል ብሎ የሚለው ነገር ተቃራኒ ይሆንበታል ለፍጥረታዊ ሰው። ምክንያቱም እሱ ውስን ስለሆነ አይምሮው ውስን ያልሆነውን አምላክ የሚናገረውን ነገር ለማስተዋል ሰው በእግዚአብሔር መንፈስ ውስጥ መሆን ግዴታ ስላለበት ነው። ያለበለዚያ ተቃራኒ ሀሳብ ነው የሚሆንበት። ሌላው ደግሞ ችግር ደግሞ ምንድን ነው? የትርጉም ችግር አለ። ደግሞ ትርጉም ሲተረጎም ከአንዱ ትርጉም ሌላው ትርጉም ላይ ቃላት መቀያየር አለ እና ከዛ የተነሳ ደግሞ ራሱ ተቃራኒ ይሆናል። ንግግሮቹ ተቃራኒ የሆኑ ይመስላል። ከትርጉም ስህተት የተነሳ ራሱ ደግሞ ያ ነገር ይሆናል። እንደው ለምሳሌ ያህል የድሮ ትርጉም ዳንኤል የሚያነበው የድሮ ትርጉም አለ። እስቲ ካወጣው አንደኛ ዮሐንስ ምዕራፍ 5 ቁጥር 7ን እስቲ አውጣው። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 አውጣው። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 ሌላ ሰው ደግሞ የራሱን ትርጉም ደግሞ ያውጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 አንደኛ ዮሐንስ ምዕራፍ 5 ቁጥር 7
ላንብበው።
አንብቢ አንቺ አንብቢ።
መንፈስም እውነት ነውና የሚመሰክረው መንፈስ ነው።
በቃ ይሄን የተጻፈው ያንቺ ላይ አይደለ? እንደገና ደጋሚው።
መንፈስም እውነት ነውና የሚመሰክረው መንፈስ ነው።
አሁን የኔ ትርጉም ላይ ለምሳሌ አሁን እኛው ነው ደግሞ ያስኩት ላይ ደግሞ ቁጥር 6 መጨረሻው ላይ እና 7 ያለውን ነው። አሁን የኔ ግን 7 አሁን አንቺ አልሽ ቁጥር 6 መጨረሻው ላይ ነው። መንፈስ እውነት ነውና የሚለው ሐሳብ ማለት የሚመሰክረው መንፈስ ነው። መንፈስ እውነት ነውና 6 ቁጥር መጨረሻ ላይ ነው። 7 ቁጥር ላይ የተጻፈው ስለዚህ 3 ምስክሮች አሉት። በቃ ይሄ ብቻ ነው ለኔ የተጻፈው። ስለዚህ 3 ምስክሮች አሉት ብቻ ነው የሚለው የኔ ላይ። እንዴት የትርጉም ስተት እንዳለ አሁን የኔ ላይ የሚለው እሱ የኔ ላይ 7 ቁጥር የተጻፈው ስለዚህ 3 ምስክሮች አሉት። እስቲ አንብቦ የድሮውን ትርጉም 1:7
በሰማይ የሚመሰክሩ 3 ናቸውና እርሳቸውም አብ ቃልም መንፈስ ቅዱስም ይለይ 3ቱም አንድ ናቸው።
ይታያችኋል ከባድ ልዩነት እዛ ላይ የድሮ ላይ የሚናገር ኪንግ ጀምስ ቨርዥንም ያላችሁ እንግሊዝኛው ላይም ብታነቡት አሁን የተነበበውን ነው የምታገኙ። አሁን መጨረሻ ላይ ዳንኤል ያነበበውን የድሮ ትርጉም ላይ ያለውን ነው የምታነቡት። እንዴት አድርገው ሰዎች እየቆራረጡ እያጣመሙ አሁን አንድ ጊዜ ነው ኢትዮጵያ ያለሁኝ ያው ጆፋ ዊትነሶች በስላሴ አያምኑም አብ ወልድ መንፈስ ቅዱስን አያምኑም 3 በአንድ እንደሆኑና ይሄንን እንዴ በቃ ለምን ብዙ ቦታ ትሄዳለህ አልኩ። ለምን ብዙ ቦታ ትሄዳለህ አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እና አንብብ አልኩ። ያሁኑ ትርጉም ስላለው አይገልጽለትማ እና ግን የድሮው ትርጉም አባቴ ነበረው እና ከአባቴ ጋር ነበር የተከራከረ ያለ ጆባው የተነሱኔ የገባውት ድንገት ማለት ነውና በኋላ አባቴ ያ መጽሐፍ ቅዱስ ስለነበረው አወጣሁና አነበብኩለት እነዚህ ቃል መንፈስ አብ ይላል። እንግዲህ እነዚህ 3ቱ አንድ ናቸው በሰማይ የሚመሰክሩት እነሱ ናቸው ይላል። በቃ ቀጥታ ይነግራል ስላሴን ከሌላዎቹ ጥቅሶች ሁሉ እሱ በጣም ግልጽ አድርጎ ነው የሚያስቀምጠው ስለስላሴ ማለት ነውና በፍጹም አልፈልግም ይሄን መጽሐፍ ቅዱስ አለ አልፈልገውኛው መጽሐፍ ቅዱስ አለ እና ሌሎችንም ማየት እንችላለን ግዜ ስለሌለን ነው እንጂ እንደዚህ በትርጉም ልዩነት እንዴት አሁን ዕብራውያን ይቅርታ ሉቃስ 4:16 ራሱ አሁን ዳንኤል በያዘው መጽሐፍ ላይ ቢያነባው ቅዳሜ ብሎ ይናገራል። እስቲ አነባው ከደረስክበት ሉቃስ 4:16 በሌሎቻችን ሌላ ሰው ያነባው ሉቃስ 4:16 በሌላው ሰው ላይ ምን እንደሚል
ላንበው
ታንበው።
ወደ ናዝሬትም ወደ አደገበቱ ሀገር መጣ። እንደ ሊማዱም ቅዳሜ ቀን ወደ ጉባኤው ገባ ሊያነብም ተነሳ።
እንዴውላችሁ እዛ ላይ ምንም ታሻማ ቅዳሜ ሄደ ብሎ ነው የሚነግራት። ሌላ ትርጉም ላይ እስቲ ያወጣ ሰው ያነበው
ሉቃስ
4:16
ከዚህም በኋላ ኢየሱስ ወዳደገበት ሀገር ወደ ናዝሬት ሄደ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ።
በቃ አሁን እኛ ጌታ ይባርክሽ። አሁን እኛ ሰንበት ቅዳሜ መሆኑን ስለምናቅ ነው እንጂ በሰንበትም ስል እሁድ ሰንበት ነው ያሉ ሰዎች ለእኛ ነው አሁ ሰንበት ብሏል፣ በቃ እሁድ ነው ብለው ይተረጉማሉ የሚያሻማ እና ስለዚህ ሌላው ችግር ደግሞ ምንድነው? ተቃራኒ ሀሳብን የሚያመጣው ሌላው ችግር ይሄ የትርጉም ስህተት ነው። ሰዎች እንደሚፈልጉት እያደረጉ የሚተረጉሙት እየቆራረጡ እያወጡ የሚተረጉሙት ስላሴ እንዳይታወቅ ያንን ያወጣሉ፣ ሰንበት ቅዳሜ መሆኑ እንዳይታወቅ ያንን ያወጣሉ። እንደዚህ እያደረጉ ሲተረጉሙ ሰዎች የሚያሻማ ሀሳብ ውስጥ ይገባሉ ማለት ነው። ወደ እሁድ እንሂድ። ወደ ሰኞ ይቀርታል። ሌሎች ጥቅሶችንም ጨምረን ማየት እንችላለን፣ ግን ለአሁን ይበቃናል ጊዜ ስለሌለን። ወደ ሰኞ ስንሄድ ደግሞ በታማኝነትና በጥንቃቄ ከባድ የሆኑትን ጥቅሶች ለመረዳት መጣር ይላል። እንግዲህ ይሄ እንግዲህ ታማኝነትና ጥንቃቄ ያስፈልገዋል ማለት ነው። እንደዚሁ እስካሁን እንዳልኩት ሰው በራሱ አይምሮ ተረጉማለሁ ካለ እንግዲህ ስህተት ውስጥ ነው የሚገባው። ያጣምመዋል እግዚአብሔርን ቃል፣ እሱም ወደ መዳን አይደርስም፣ ሌላውንም ችግር ውስጥ ይከታል። እና አንዳንድ ሰንበት ትምህርት የሰጠን ጥቅሶች አሉ። አንደኛ ዜና ምዕራፍ 29 ቁጥር 17 ላይ አምላኬ ሆይ ልብን እንደምትመረምርና ቅንነትን እንደምትወድ አውቃለሁ፣ እኔም ይህንን ሁሉ የሰጠሁት በበጎ ፈቃድና በቀና መንፈስ ነው። አሁንም በዚህ ያለው ሕዝብ በበጎ ፈቃዱ እንዴት እንደሰጠ አይቻለሁ ይላል። ምሳሌ 2:7 ላይ ደግሞ እርሱ ለቅኖች ድልን ያከማቻል፣ ያለ ነቀፋ ለሚሄዱትም ጋሻ ይሆናቸዋል። እንዲሁ አንደኛ ጢሞቴዎስ 4:16 ላይም ለሕይወትህና ለትምህርት ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስህን እና የሚሰሙህንም ታድናለህና። እና ጥንቃቄ የሚያደርግ ሰው፣ ትሁት የሆነ ሰው ብቻ ወደ ትክክለኛው መንገድ እንደሚደርስ ነው። ጥንቃቄ ካልሆነ ትህትና ብዙ ወደ ማክሰኞ ክፍል ላይ ነው የምናገኘው። እዚህ ጋር ቅንነትንና ታማኝነትን ነው፣ ጥንቃቄን ታማኝነትን ነው። እና ዳዊትም ይህ እንግዲህ እዚህ ጋር አንደኛ ዜና ላይ የተናገረው ስለ ቤተ መቅደስ መስራት ሰዎች ስጦታ አምጡ ሲባሉ እንዴት እንደሰጡ ነው። በቅንነት በበጎ ፈቃድ እንዴት እንደሰጡ ነው የሚናገረው። እና ለማለት የፈለገው ሰንበት ትምህርቱ ይህን ጥቅስ የሰጠበት ምክንያት ምንድን ነው? እግዚአብሔር በቅንነት በጥንቃቄ በታማኝነት ሰዎች ወደፊቱ ሲቀርቡ ብቻ ነው የእግዚአብሔርን ቃል ሊያውቁ የሚችሉት። ያለበለዚያ ሰዎች በታማኝነት ካልመጡ ለራሳቸውም ታማኝ ካልሆኑ እንዴት አድርገው እግዚአብሔርን ቃል ሊያገኙ ይችላሉ? ጥንቃቄ ያስፈልገዋል። የእግዚአብሔርን ቃል እንደፈለግን ራሳችን አይምሯችን ደነደን አይደለም የምንተረጉመው፣ በጥንቃቄ በእግዚአብሔር ፊት በመቅረብ ጌታ ሆይ ግለጽልኝ በማለት ነው እንጂ የእግዚአብሔር ቃል የሚተረጎመው እንደፈለግን አይደለም የምንተረጉመው። ለዚህ ነው ጳውሎስ ለሕይወትህና ለትምህርት ተጠንቀቅ ያለው። ለዚህ ነው በእነዚህ ጽና፣ ይህን ብታደርግ ራስንና የሚሰሙህን ታድናለህ። ሰው ጥንቃቄ ከሌለው ታማኝ ካልሆነ ራሱንም አድን ለሌላውም ጥፋት ነው የሚሆነው። እና ወደ ማክሰኞ ስንሄድ ደግሞ ከባድ የሚያስቸግርን ጥቅስ በትህትና መመርመር። የማክሰኞ ክፍል ደግሞ ስለ ትህትና ነው የሚያስተምረን። የእግዚአብሔርን የሰው አይምሮ የተፈጥሮ የሰው አይምሮ ሊደርስበት የማይችለውን ትልቁን የእግዚአብሔርን ሀሳብ ለማግኘት ሌላው ደግሞ ትህትና ያስፈልጋል። ለዚህ ነው ያዕቆብ 4:6-10 ላይ እግዚአብሔር ትዕቢተኞችን ይቃወማል ይላል፣ ለትሑታን ግን ጸጋን ይሰጣል ይላል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል፣ ዲያብሎስን ተቃወሙ ከእናንተም ይሸሻል። እና ተጨነቁ፣ እዘኑ፣ አልቅሱ፣ ሳቃችሁ ወደ ሀዘን፣ ደስታችሁም ወደ ትካዜ ይለወጣል። በጌታ ፊት ራሳችሁን አዋርዱ፣ እርሱን ከፍ ከፍ ያደርጋችኋል። ስለ ትህትና ሰው ትሁት ሳይሆን የእግዚአብሔርን ሀሳብ ማግኘት አይችልም። ሁለተኛ ዜና 7:14 ላይም እንደዛው ነው አይደለም? ህዝቤ ራሱን አዋርዶ በፊቴ ቢጸልይ እሰማዋለሁ፣ ይቅር እለዋለሁ፣ ምድሩን እፈውሳለሁ እያለ ነው የሚናገረው ጌታ። እና እንዲሁም ደግሞ ሶፎንያስም ሶስት አስራ ሁለትም ተመሳሳይ ነገር ነው የሚናገረው። ሶፎንያስ ሶስት አስራ ሁለት ላይም በእግዚአብሔር ስም የሚታመኑትን የዋሃንንና ትሑታንን በመካከላችሁ አስቀራለሁ፣ ቅሬታ ይኖራል ማለት ነው። የእግዚአብሔር ሕዝብ ቅሬታ ሆኖ ለመቅረት የሚችለው የዋህና ትሑትን ነው። ኢየሱስም ስለ ራሱ ሲናገር እንደሚያለው እኔ በልቤ የዋህ ትሑት ነኝ አለ። እኔን ምሰሉ አለ ኢየሱስ ሲናገር። እና ስለዚህ አንዱ የእግዚአብሔርን ሀሳብ ለማግኘት ከፈለገ ሰው ትሑት ደግሞ መሆን አለበት ማለት ነው። እንደዚሁም አንደኛ ቆሮንቶስ 3:12 ላይ አሁን የምናየው በመስታወት ውስጥ እንደሚታይ በድንግዝግዝ ነው፣ በዚያን ጊዜ ግን ፊት ለፊት እናያለን። አሁን የማውቀው በከፊል ነው፣ በዚያን ጊዜ እኔ ራሴ ሙሉ በሙሉ የታወቅሁትን ያንን ያህል አውቃለሁ። እኔ ራሴ ምን ያህል እንደታወቅ እኔ ራሴን ራሱ አላውቀውም እኮ ነው ጳውሎስ የሚለው። እኔ እንኳን ምን ያህል እንደታወቅኩኝ እኔ ራሴን የማውቀው ኢየሱስ ሲገለጥ ነው። አሁን ግን የማየው በድንግዝግዛ ያለው አለ ጳውሎስ። ያንን ሁሉ የእግዚአብሔርን ሚስጥር የገለጸ እኔ እንኳን አይልም። የትህትናው ብዛት ጳውሎስ ነው በጣም የሚገርመኝ። ወደ ሶስተኛ ሰማይ አንድ ሰው ተነጠቀ ብሎ ይናገራል። ስለ ራሱ ሲናገር እኔ ተነጠቅኩ ሳይሆን የሚለው አንድ ሰው ተነጠቀ ብሎ ይናገራል። እና ያ ወደ ሶስተኛ ሰማይ የተነጠቀ ጳውሎስ አሁን በድንግዝግዛ ያለው በመስታወት ውስጥ እንደሚታይ በድንግዝግዝ ነው ማየው። ኢየሱስ ሲገለጥ ግን ያዛን ጊዜ ግን ፊት ለፊት እናያለን አለ። አሁን የማውቀው በከፊል ነው፣ በዚያን ጊዜ እኔ ራሴ ሙሉ በሙሉ ምን ያህል እንደታወቅኩ አያለው ይላል። እና ስለዚህ ምንድን ነው ሰው በራሱ እውቀት ማወቅ እንደማይችል ነው። ይሄ ችግሩ ምንድነው? ይሄ ኢጎ የሚባለው ነገር ነው። አሁን የሰው ችግር እኔ አውቃለሁ ማንም አይነግረኝም። የእግዚአብሔርን ቃል እንኳን የእግዚአብሔር መንፈስ የነዳቸው ሰዎች መጥተው እንዲነግሩት እንኳን አይፈቅድም። ያ ሰው ከኢጎ የተነሳ በቃ እኔ ነኝ የማውቀው ማንም አይበልጠኝም፣ እኔ ያልኩት ነው መሆን ያለበት የሚል ሰው ወደ እውነት መድረስ አይችልም፣ ማወቅ አይችልም። ምክንያቱም ቅድም እንዳልኩት የዋህነት ያስፈልጋል። ማቴዎስ 5:5 ላይ ኢየሱስ ምንድን ነው ያለው? የዋሆች ብፁዓን ናቸው ነው ያለው። ምን ይወርሳሉ ነው ያለው? ምድርን ይወርሳሉና። ኢየሱስም ሲናገር የዋሆች ብፁዓን ናቸው ምድርን ይወርሳሉና። ስለዚህ የእግዚአብሔርን ነገር ለማግኘት አንዱ ቁልፉ የዋህነት ነው። ሌላው ደግሞ የማክሰኞው ደግሞ ጽናት ወይም ወሳኝነት፣ ትዕግስት፣ ይሄ ደግሞ ያስፈልጋል። ቅድም መታሰቢያ ጥቅሱን ስናነብ ታስታውሳላችሁ። እነዚህ ጽናት የሌላቸው ሰዎች አለ እኮ ቃሉን ያጣምማሉ አለ ጴጥሮስ። ጳውሎስ የጻፈው ሀሳብ አልገባቸው ሲል ጽናት ስለሌላቸው ያጣምማሉ አለ። እና አንዱም ደግሞ ጽናት ነው፣ ትዕግስት ነው። በራእይ ላይም ሲናገር ምንድን ነው 4:14-15 ላይ ይህ ነው የቅዱሳን ትዕግስት፣ የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ሃይማኖት ያላቸዋል። እና ጽናት እነዛ እኮ ቅዱሳን ትዕግስታቸው በዚህ ነው ያለው እኮ። ትዕግስት የሚለው ቃል እንደውም እኮ በአማርኛችን ትዕግስት ብቻ ነው የምንለው፣ ግን የመንፈስ ፍሬ ግን ብሎ ጳውሎስ በገላትያ ምዕራፍ 5 ላይ ሲዘረዝር እኛ አማርኛችን ላይ ትዕግስት ነው የምንለው። ትዕግስት ነው ሁሉንም ትዕግስት ይለዋል። ግን ከዚህ ከፔሸንት በላይ ነው፣ ግን ሎንግ ሳፈሪንግ ነው የሚለው። ሎንግ ሳፈሪንግ ማለት እኮ በመከራ ውስጥ መታገስ ማለት ነው። የሆነ ነገር እያየን ተስፋ አድርገን ብቻ ያንን ነገር ያ ሰው እጁን ዘርግቶ እንካ 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 እያለ እያየን እሱን እስከምናገኝ መታገስ አይደለም። ምንም ነገር የምናየው ነገር ሳይኖር እግዚአብሔር ብቻ በልባችን ውስጥ ያበራውን ብርሃን ብቻ እያየን መታገስ ማለት ነው። ምንም በአይን የሚታይ ምንም ነገር ሳይኖር ግን ከእግዚአብሔር ጋር አብሮ ለመኖር ከመወሰን የተነሳ ከዛ ውሳኔ የተነሳ በመከራ ውስጥ መታገስ ነው ትዕግስት የሚባለው። ትክክለኛው ትዕግስት ማለት ያ ነው ትዕግስት የሚለው። እና ያ ትዕግስት ያለው ብቻ ነው ትክክለኛውን የእግዚአብሔርን ቃል እዛ ጋር ምን እንደሚናገር መስማት ማወቅ የሚችለው ያ ሰው ብቻ ነው። ለዚህ ነው ጳውሎስ በገላትያ 6:9 ላይ በጎ ነገር ከማድረግ አንታክታለ፣ ተስፋ ካልቆረጠን ጊዜው ሲደርስ መከሩን እናጥታለን አለ። በቃ ተስፋ ያልቆረጠ ሰው ብቻ ነው ይሄንን መጨረሻውን ማግኘት የሚችለው። ምክንያቱም ታስታውሱ እንደሆነ ራሱ ኢየሱስ ክርስቶስ ብዙ ጊዜ በምሳሌ ይናገር ነበርና በምሳሌ ከተናገረ በኋላ ማን ነበር የዛን ምሳሌ ትርጉም ማግኘት የሚችለው የነበረው? የታየቁ ብቻ ናቸው። ተጠግተው ምን ማለትህ ነው? ለምን እንደው ይሄንን ያልከው? ለምን አልክ ብለው የታየቁት ነበር። አሁን የዛሬው ምሳሌ ብናነሳ እንደዚህ በመንገድ ዳር ወደቀ ዘር አለ፣ እንደዚህ ወፎች ለቀሙት፣ ምን ማለት እንደሆነ አልገባቸውም። ዝም ብለው ሰምተው ነው የሚሄዱ። እነዛ ግን አብረው ግን በትግስት ግን ማዳመጥ የፈለጉ ግን አብረው የቆዩ ምን ማለት ነው ወፍ የለቀመው? ምን ማለት ነው በጭንጫ መሬት ላይ የወደቀው? ምን ማለት ነው በሾ መካከል የወደቀው? ምን ማለት ነው በለምለም መሬት ላይ የወደቀው ብለው የተጠጉ ነበሩ። ተጠግተው በትግስት ከሱ ጋር የቆዩ ናቸው ትርጉሙን ማወቅ ይቻሉ። ስለዚህ የእግዚአብሔርን ቃል ትርጉም ለማወቅ ከፈለግን ሌላው ደግሞ ትግስት ያስፈልገናል ማለት ነው። ወሳኝነት፣ ጽናት። ሌላው ወደ ሐሙስ ስንሄድ ከባድ የሆኑ ክፍሎችን በቃሉና በጸሎት ለመረዳት መሞከር። አሁን ሌላው ደግሞ ትልቁ ቁልፍ ነገር ማሰሪያው መጨረሻው ደግሞ ሰው ቢጸናም ትህትና ቢኖረው የማክሰኞ ክፍል ስለ ትህትና ነው የሚነግረን። የሰኞ ክፍል ስለ ታማኝነትና ጥንቃቄ ነው የሚነግረን። ግን ወሳኝም ቢሆን ሰው ትግስትም ቢኖረው ታማኝም ቢሆን ጥንቃቄም ቢኖረው የዋህም ቢሆን ግን ቃሉን በጸሎት ካል በጸሎት ለመረዳት ወደ ጌታ ፊት ካልቀረበ ሊያቀው አይችልም። ስለዚህ እነዚህ ሁሉ ነገሮች የሚታሰሩት በጸሎት ነው እና ስለዚህ በጸሎት ብቻ ነው የእግዚአብሔርን ነገር ለማወቅ የምንችለው። ሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ ምንድነው የሚለው? እነዚህ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ነበሩ ይላል። ምን ያረጉ ነበር? መጽሐፍትን በየለቱ በመመርመር ቃሉን በታላቅ ጉጉት ተቀብለዋል ይላል። በጌታ ፊት ይቀርቡ ነበር ሁሉ ጊዜ። ምንድነው ይሄ ነገር? ሰምተው ዝም ብለው አይሄዱ። የተሰሎንቄ ሰዎች እየሰሙ ይሄዱ ነበር። እነዚህ የቤሪያ ሰዎች ግን ምንድነው የተባለው? ያሰላስሉታል። ሜዲቴት የሚባል ነገር ማሰላሰል፣ የጌታን ነገር ማሰላሰል። ጸሎት እኮ ማለት እኮ ማሰላሰል እኮ ነው። ያንን ነገር እኮ ወደ ውስጥ ማስገባት ነው። እንደዚሁም ደግሞ የዮሐንስ ወንጌል 8:35 ላይ ስለዚህ ስለ ኢትዮጵያው ጃንደረባው ነው ያንን የኢሳያስን መጽሐፍ ገልጦ ይታገላል ለማወቅ። ነገር ግን ማን ነበር የመጣለት? ፊልጶስ መጣና ፊልጶስም አፉን ከፈተ ከዚሁም መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌል ተፈከለት ይላል። እና የጌታ መንፈስ ነው ያንን ነገር ፊልጶስ የእግዚአብሔር መንፈስ ነርቶት ነበር፣ እዛ ሂድ ብሎት ነው የሄደው። ስለዚህ በጌታ ፊት ስንቀርብ የእግዚአብሔር መንፈስ ልክ ይህን ኢትዮጵያዊ ጃንደረባ ፊልጶስ መጥቶ እንደገለጠለት እኛም በጌታ ፊት ስንቀርብ የእግዚአብሔር መንፈስ መጥቶ የምናነባው ምን እንደሆነ ይነግረናል። የቤሪያ ሰዎች ሲመረምሩ በእውቀታቸው አይደለም እኮ፣ በእውቀታቸው ሳይሆን ያገኙት የእግዚአብሔር መንፈስ ሁልጊዜ ወደ እሱ ለመቅረብ ለመጠጋት ለማወቅ የሚፈልጉትን ሰዎች ሁልጊዜ ወደ እግዚአብሔር ሲቀርቡ ያ የእግዚአብሔር መንፈስ ቃሉን ይተረትራል፣ ያስረዳናል። ያለበለዚያ ሰው በራሱ ምንም ነገር ማድረግ አይችልም። ያ እኮ መጀመሪያ የእግዚአብሔርን ቃል የጻፉ ሰዎች በምን ተነድተው ነው? በመንፈስ ቅዱስ ተነድተው ጻፉ ነው የሚለው። ስለዚህ ያ መንፈስ ቅዱስ ሰዎችን መጽሐፍ ቅዱስ እንዲጽፉ ከነዳቸው ያንን የተጻፈውንም መጽሐፍ እኮ ሀሳቡን እንድናገኝ፣ እንድንረዳ፣ እንድንጽናናበት፣ እንድንጎበኝበት፣ እንድንበረታበት ያው መልሶ የእግዚአብሔር መንፈስ ነው የሚያስፈልገን። የተጻፈውን በእግዚአብሔር መንፈስ ነው እነሱን የነዳ የእግዚአብሔር መንፈስ የእግዚአብሔርን ቃል ለማስተዋል የሚፈልጉትንም ሰዎች እንደዚሁ ይነዳል ማለት ነው፣ ወደ ራሱ ሀሳብ። እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ነው የሚለው ዮሐንስ ሲናገር። ስለዚህ አሜን። የእውነት መንፈስ ብቻ ነው የሚነዳው ወደዛ። እና እግዚአብሔር ይመስገን ይሄንን የእውነት መንፈስ ስላገኘ ነው ወገኖች። አሁን ዝም ብለን እዛ ስንቀመጥ የሆነ የተለመደ ነገር አይምሰለን። የእውነት መንፈስ ነው እኛን ብድግ አድርጎ እውነትን ያሳወቀን። ሌላ ምንም የሰው እውቀት የትኛውም የሰው እውቀት የእግዚአብሔርን ነገር ማስተዋል አይችልም። ይሄንን ነው ይሄንን ስናይ ምን አይነት የታደለን እንደሆነ ማወቅ አለብን። እንዴት ታደለን ብለን እግዚአብሔርን ሁሉ ጊዜ እናመስግን። የእግዚአብሔር ቃል ተገልጾልናል። ሰዎች እኮ ግራ ገብቷቸው እኮ ነው የራእይ መጽሐፍ ምንድን ነው የሚለው? ይሄ በሰማይ የምናጠና ነው የሚሉ እኮ አሉ እኮ። ሰምታችሁ እንደሆነ አላውቅም፣ ሰማይ ነው የምንገልጸው። ግን ራእይ ምዕራፍ 1 ቁጥር 3 ላይ ምንድን ነው የሚለው? ይሄንን መጽሐፍ ያነበበ የሰማ የጠበቀ ብዙ ነው ይላል። እና የሚሰሙ የሚያነቡ የሚጠብቁ ብዙዋን ናቸው ካለ እንግዲህ ለአሁን እዚህ ምድር ላይ ላለን እንጂ ሰማይ ሄደን ልንመረምረው አይደለም። ግን ምን ያርጉ? የእግዚአብሔር መንፈስ ካልመራቸው እዛ አንዱ አንበሳ ይመስል አውሬ ይለዋል፣ አንደኛው ነብር ይለዋል፣ አንደኛው አስር ቀንድ ይለዋል። እንዴት አድርጎ ይረዳው? ሰባት ራስ ይለዋል። እኛ እኮ የታደልን ሰዎች ነን። የእግዚአብሔር መንፈስ መጥቶ ወደ እውነት ሁሉ የመራን ሰዎች ነን። እና የእግዚአብሔር ቃል በሰው አይምሮ ሊደረስበት አይችልም። እኛ ግን የታደልን ሰዎች ስላገኘን ይሄንን ደግሞ ጳውሎስ ምን ይላል? ጳውሎስ ካልተሳሳትኩኝ ጳውሎስ መሰለኝ የሚለው በጨለማ ውስጥ ጳውሎስ ነው የሚለው በጨለማ ውስጥ የበራን ሻማ በጥንቃቄ እንደሚያዝ የእግዚአብሔርን ቃል በጥንቃቄ ያዙ ይላል። እኛ ስለበራልን በጨለማ ውስጥ ያለ ሻማ ነው ለኛ ይሄ ብርሃን። ጨለማ ነው የኛ አይምሮ እኮ ተፈጥሯዊ አይምሮአችን ጨለማ እኮ ነው። የእግዚአብሔር ቃል ነው ያበራልን፣ የእግዚአብሔር መንፈስ ነው ያበራልን። ስለዚህ ስለበራልን ደግሞ ጥንቃቄ ያስፈልጋል፣ በጥንቃቄ ለሚዘጋል። እና ሰንበት ትምህርታችን እዚህ ላይ እንጨርሳለን። ተጨማሪ ሐሳብና ጥያቄ ደግሞ ከእናንተ ደግሞ አምጡ።
እግዚአብሔር እናመሰግናለን ስለሰንበት ትምህርቱ።
አሜን።
ሩብ ላይ የምናገረው ትንሽ መጨመር ነው። በቆራጥነትና ታጋሽነት ያስፈልጋል የሚለው ላይ አሁን በተለይ አሁን የራእይን መጽሐፍ ስናጠና እኔ እግዚአብሔር እናመሰግናለሁ ጊዜ ሰጥተን ጊዜ ኖሮን እግዚአብሔር አመቻችቶት በተረጋጋ ሁኔታ በየአምስቱ ተገኝተን ጊዜ ሰጥተን ስናጠና እኔን ረድቶኛል። ምን ያክል እንደረዳችሁ አላውቅም። ብዙ ጊዜ ከበድ ያሉ የመጽሐፍ ቅዱስ ሀሳቦችን ለማጥናት ጊዜ ስኖረን የተረጋጋ ባልተረባበሸ ሁኔታ ለማጥናት በዛ መንገድ ስንገባ ይረዳል። ማለት ይሄ የማይገባ ነው፣ ግልጽ የማይሆን ነው፣ ማንም የሚያስተውለው አይደለም ብሎ ወይም ተስፋ ቆርጦ ወይም በዛ ደምድሞ ከመቀመጥ እንደዚህ ከበድ ያሉ ሀሳቦችን እንደ ዳንኤልን ነረይን እና ልክ እንደዚህ ለእኔ ሀሳብ የሚደግፍ ሀሳብ ሆኖ ስላየው ነው እንደዚህ በታጋሽነት በጽኑነት ጊዜ ሰጥተን እግዚአብሔር እንዲያስተምረን ጊዜ ሰጥተን እየጸለይን ስንቀጥል ቀስ እያለ አንድ በአንድ ተሰውሮ የነበረ ነገር ሁሌም በአንዴ ሳይሆን ጊዜ በሰጠን መጠን ጊዜ ሰጥተን በጸሎት ልብ ሆነን ከጊዜ ጋራ በትጋት በቀጠልን መጠን እየታወቁ እየተገለጹ እየበሩ ያሉ ነገሮች ስላሉ ያም እንደሚያስፈልግ ስለምናገር ነው። እና እግዚአብሔር እናመሰግናለሁ በዚህ አይነት ሁኔታ እያስተማረን ነው። አሁን እኔ የራእይ ጥናትን በተለይ ከአምስት ሰዓት ጀምሮ የምናጠናቸውን ከዚህ ጋር ነው የሚገናኘውት። እና በዚህ ሁኔታ እግዚአብሔር እየገለጸልን እና የበጎ ሀሳቦች ሁሉ በጣም አስፈላጊ ነገሮች እንዳሉ እንደዚች ላይ ብቻ ሀሳብ ሊጨምር እየሳቁ ነው።
እግዚአብሔር ይባርክ። ሌላ ሀሳብ ያለው ወይም ጥያቄ?
እሺ፣ ሀሳብ
እሺ።
እግዚአብሔር ከድቅድቅ ጨለማ
ወደ የሚደነቅ ብርሃን ነው ያሻገረን። ያ ማለት ጌታ ኢየሱስ ክርስቶስን ሳንቀበል በፊት ጨለማው ውስጥ እንደነበርንና ጌታ ኢየሱስን በትክክል ተቀብለን ወደ ብርሃኑ ህይወት በሚመጣበት ሰዓት ወደሚያስደንቅ ብርሃን ነው የሚለው። ዝም ብሎ ብርሃን ሳይሆን ወደሚያስደንቅ ብርሃን። ደግሞ ከታምራት ሁሉ በላይ ይሄንን ተረድቶ መረዳት የሚችለው ከዛ ከድቅድቅ ጨለማ ወደ ብርሃን ውስጥ ገብቶ መኖር ሲያጣጥም ከዛ በኋላ እግዚአብሔር የሰጠንን ነገር ሁሉ እግዚአብሔር ደግሞ ለሁላችን በበራልን ያህል እንድንጓዝ ሁሉም እኩል እውቀት አይኖረውም። መጽሐፍ ቅዱስን ደግሞ ሙሉ ለሙሉ ሸንድደን ማንበብ አይጠበቅብንም። ለእኛ የሚያስፈልገንን ነገር ያበራልናል። የምናማኘው ነገር ምንም የለም። ትልቅ መማርም አይደለም፣ አለመማርም አይደለም። መጽሐፍ ቅዱስን ጨርሶ ከዘፍጥረት እስከ ራዕይ ማጥናትም አይደለም፣ አለማጥናት። ዋናው ነገር ኢየሱስ ያድናል የሚለውን በትክክል ከልብ ተቀብሎ ከድቅድቅ ጨለማ ወደሚደነቅ ብርሃን የተሻገረ ሰው ሁሉ ብፁዕ ነው። ዋናው ነገር ምንድን ነው? የበራለትን ነገር መኖርና መለማመድና መጠበቅ ነው። እና ሰዎች ስንባል እኛ ሰዎች መሀል ላይ በመለወጥና በአለመለወጥ መሀል ላይ ነው ሰው ይሆንና ከዚያም ከዚህም ያምረዋል። ለምሳሌ አንዳንድ ሰዎች እንዴ መጽሐፍ ቅዱስ ላይ አትስከሩ እንጂ አትጠጡ መቻለ እሱን ሁሉ እውነትም አትጠጡ ነው ማለት አትስከሩ ነው ያለው፣ አትጠጡ ነው ያለው። በእርግጥ አትስከሩ የሚል ለአይናችን እንኳን ዞር ብለን እንዳናይ የተጠቀሱ ጥቅሶች አሉ። ያችን ይዙና አትስከሩ እንጂ አትጠጡ እኮ አላለም። እንዲሁም እኮ ጢሞቴዎስ ላይ ለሆድ ህመም ተባለ እያሉ ያመሃኛሉ። ስለ ምግብም ስትሄድ ደግሞ ወደ ሆድ የሚገባ አይረክስም፣ ወደ አፍ የሚገባ አይረክስም፣ ከአፍ የሚወጣ ነው እንጂ። ስለዚህ ማንኛውንም ነገር ማግበስበስ መብላት አለብን። ይሄ ማለት መሀል ላይ ስንሆን ይሄ ሁሉ ችግር የሚመጣብን እንጂ ወደ እውነተኛና ወደ ትክክለኛ ብርሃን በምንመጣበት ሰዓት ሊጎዳን የሚችል ነገር ፈጽሞ ልናይም እንደማይገባ እንረዳለን። እና ከዚያም ከዚህም ለመሆን መሀል ላይ በምንሆንበት ሰዓት እንቸገራለን። እና ሙሉ ለሙሉ ወደ ሚደነቅ ብርሃን ውስጥ ገብተን እዛ መጽናት እንድንችል እግዚአብሔር ይርዳን እንጂ የሚካፍቆ ነገር የለም። አጠቃላይ እግዚአብሔር ለእኛ ያለን ነገር ሁሉ እኛን የሚጎዳንን ነው አትንኩ አታድርጉ የሚለን፣ እኛን የሚጠቅመንን ነገር ነው አድርጉ የሚለን። እና ይሄ የገባው ሰው ብርሃን ውስጥ ያለ ሰው ይሄ ምንም አይከብደውም። እና ዋናው ነገር በብርሃኑ ሙላት ውስጥ እንድንገባ ጌታ ይርዳን።
አሜን አሜን። እግዚአብሔር ይባርክሽ። ሌላ ሀሳብ አለው?
እኔ የራሴን ልምድ ልንገራቸው። መጀመሪያ ወደ አምስተኛ ክፍል መሰለኝ አምስተኛ ትምህርት ላይ በዚህ ሰምት ትምህርት መጽሐፍ ቅዱስ ራሱ የተጻፈው በእኛ ቋንቋ ሰው እንድረዳው ዝቅ ብሎ የተጻፈ ነው ብለን ነው ተማርነው አይደለም? አሁን ደግሞ ዛሬም ስንማር ስናነበውም ሰዎች ትርጉሙን ሁሉ እኮ አጣመው ጨምረውበት ወር ቀንሰውበት መንፈሱ ሁሉ አውርዶ ሰው ለዚህ ነው ብዙ ነገር የማይገባው። ገባችሁ? አይገባውም ሰው። ምክንያቱም የተለያየ መጽሐፍ ቅዱስ አለው በየቤቱ። የዳንኤል አይነት መጽሐፍ ሰው ሁሉ ቢኖረው ኮምፕሊትሊ ሰው የሚለወጥ ይመስለኛል። እንደዚህ አይነቱን መጽሐፍ ለምንድን ነው እኛ የማናባዘው? አቅም ያለን ሰዎች ኦር ማተሚያ ቤት ያላቸው ይህን ነገር ተሰጥቶ ለራስ ብቻ ይዞ ቁጭ ማለቱ አይጠቅምም። እንደዚህ አይነት መጽሐፎችን ማባዛት በጣም ጠቃሚ ነው። እኔ ላገባ ስል ምንሉ ስለ ኦርቶዶክስ ካልሆን ካለችኝ መጀመሪያ እኔ ደግሞ ምን ችግር አለው እውነት ከሆነ አልኩኝ። ገባሽ? እውነት ከሆነ ወደ እውነት መሄድ ፈልጌ ነው። አይ ኖ እንደማታሸንፍ አውቃለሁ። ምክንያቱም እኔ እውነቱን ይዣለሁ። እና እሺ አልኩኝ። እነ ፓስተር ዳንኤል አቁም፣ እኔ ግን እሁድ ኦርቶዶክስ ቤት ሄጃለሁ 3-4 ጊዜ ማለት ነው። ጠዋት ተነስቼ ነጠላ አድርጌ ግን እዛ ሲሄድ ጽፋለሁ ያሉትን፣ ሌሎች ደግሞ በግሪክ መሰለኝ የሚያወሩት እና አይገባኝም። እና ያ የሰማሁትን ደግሞ ቤት ገብቼ ስጠይቃት ምን ሰማሽ ምንም ትላለች። ኋላ ቅዳሜ ደግሞ ከኔ ጋር ቸርች ትሄዳለች። እዛ ደግሞ ተምራ ስትመለስ ምን ተማሽ ይሄን 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 ትላለች። አያችሁ መንፈስ ሲያስረዳ እንደዚህ ነው። እና እየገባት ያኛው በሩን እየዘጋ ይሄኛው ደግሞ በሩን እየከፈተላት ስመጣ
እራሱ
ፓስተሩ ጋር ሄዳ አስተምረኝ አጥምቀኝ አለች።
አሜን።
እኔ አይደለሁም የገፋኋት፣ እኔ አይደለሁም አድቬንቲስት ካልሆንሽ ብዬ አንድም ቀን እንትን አላልኩም። እሷ ግን ወደ ኦርቶዶክስ ነበር የምትመራኝ። ግን አልሆነም። መንፈስ ቅዱስ እንደዚህ ነው፣ ይረዳል፣ ያስተምራል፣ ወደ ራሱ መብራት ይሆናል። ገባች?
ሃሌሉያ፣ አሜን።
እና እንደዚህ ነው መንፈስ ያስተምረን። ራሱ ራሱ በፍቅር እንዳው አንድ ቀን የተጣላንበት ቀን የለም። በፍቅር ወዳ ተምራ ፓስተሩን አስተምረኝ ብላ ራሷ ተጠመቀች። እኔ አንድ ቀን አላነጋገርኩም። እግዚአብሔር እንደዚህ ነው የምረዳው። እና መንፈስ ይረዳናል ሁላችንንም።
አሜን፣ አሜን፣ አሜን። እግዚአብሔር ይባርክ። በጣም ደስ የሚል የህይወት ምስክርነት ይሄ። በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ይሄ ስለ መጽሐፍ ቅዱሱ ያልከው ከህትመት ላይ እኮ ነው ያቆሙት ይህንን መጽሐፍ ቅዱስ። እንግዲህ እንዳልከው አይ ዶንት ኖ መንገድ ካለ መሞከሩ ጥሩ ነው፣ ግን ገበያ ላይ የለም። ከገበያ ላይ ነው ያነሱት። ድሮ ያላቸው ሰዎች ብቻ ናቸው እንጂ ጠብቀው በእጃቸው የያዙት እንጂ የለም። ገበያ ላይ ራሱ እንትን ያሉት ለምን በቃ ቀጥታ የተተረጎመ ነዋ ምንም ሳይዛባ። እና እንግዲህ አይ ዶንት ኖው ከየት እንደሚገኝ አላውቅም። እሱን ማጠያየቁ ጥሩ ሀሳብ ነው፣ ግን ገበያ ላይ የለም በአሁን ጊዜ። ግን እንግዲህ ማሳተም ከተቻለ መጠየቅ ጥሩ ሀሳብ ነው። ሌላ ሀሳብ ወይም ጥያቄ?
ጥያቄ አለኝ።
እሺ።
የመጀመሪያ ሰንበት ትምህርታችን ላይ ስለ ኢየሱስ መምጣት የተገኘበት አንደኛ እኛ ማኞች ክርስቶስን እስክንመስል ያላመኑት ደግሞ ክርስቶስን እስኪያምኑ እንዴት አድርገን ነው እኛ ክርስቶስን ሙሉ በሙሉ እሱን የምንመስለው? ያልተቀበሉት ደግሞ በእንዴት መንገድ ነው ክርስቶስን ማግኘት የሚችሉት?
በጣም ጥሩ ጥያቄ ነው። ያልተቀበሉት እንዴት አድርገው ነው ክርስቶስን መቀበል የሚችሉት? እኛስ ደግሞ የተቀበልን ደግሞ እንዴት ነው እሱን የምንመስለው ነው ጥያቄው። በጣም ጥሩ ጥያቄ ነው። ሀሳብ አምጡ።
አልሞክን
አንዴ በደንብ
እንግዲህ ይላል። ያልተቀበሉት እንግዲህ ካልሰሙ እንዴት ሊያምኑ ይችላሉ? እንደገና ደግሞ የሚሰማውስ የሚናገር ከሌለ እንዴት አድርጎ ይሰማል ይላል በቃል ላይ። እኛ ያልሰሙትን የማሰማት ያው አደራ አለብን። ይህ የዘላለም ወንጌል ለዓለም ሁሉ ይዳረሳል፣ ከዛም በኋላ ፍጻሜ ይመጣል ብሎ ይናገራል። ስለዚህ በዚህ ነገር ውስጥ ነው እኛም በዚህ እንቅስቃሴ ውስጥ ነው ገብተን የምንሰራው፣ እየተሰራ ነው። እኛም በዛ ስራ ውስጥ ተጨማሪ ተሳትፎ ውስጥ ነው የገባ ነው። በራዲዮ ይተላለፋል። በአካል ለመግባት ለማይችሉ ሰዎች ወይ የሆነ መንግስታት እንኳን ለማይፈቅዱበት ሀገር በተለያየ መንገድ ነው እየተገባ ያለ፣ በኦንላይን፣ በቲቪ፣ በራዲዮ፣ ሌላ ደግሞ እንደዱ በአካል መግባት የሚቻልበት ቦታ በአካል እንደዛ እየተባለ ነው ያለው እዛ ውስጥ ደግሞ እኛም እንደዚህ ማለት እንደኛ በመሆን ሌሎቹ ማሳወቅ ማለት ነው ሌሎቹ ያላወቁ እንዲያውቁ ነገሩን ያከሩ ስናይ ነው ግን ነገሩ ከቤታችን ምን ነው የሚጀምረው አሁን ወንድም እንዳለ እንዳለው ትልቅ ትምህርት ነው ለኔ ያያየሁት አንዳንድ በቤታችን እንኳን ምስተራ ነገር አይታየንም ምናልባት ያለም ሆይ ይሆናል የሚታየነው የከተማ ይሆናል ይገለጽልን ይችላል እግዚአብሔር አይናችንን አብርቶ እግዚአብሔር በነገረን ለሌሎች የምንገልጸው በቃላችን እናገራለን በህይወታችን ደግሞ እናገራለን እኛ ህይወት ሴት ነው የሚታየው ሰው እኔ በሚናገረው በሚኖረውም ኑሮ ልክ እያጨሰ አታጨስ ብሎ እንደሚናገር ነው ሳይሆን እኛም ራሳችን ክርስቶስ ኢየሱስ ውስጥ ኖረን የምንናገረውም ደግሞ ያ ሲሆን ላላወቁትም ምሳሌ ይሆን ላላወቁትም ማሳወቂያ መንገድ ነው የሚሆነው በቃል የምንናገራለን ከእግዚአብሔር የሰማነውን ያየነውን ያነበብነውን በህይወታችን የተለማመድነውን በህይወታችን ደግሞ ኖረ የህይወታችን መኖር ክርስቶስን መምሰል ነው በሌላ አነጋገር የእሱን ህይወት መኖር በሱ ሀሳብ ትልቁ ነገር በሱ አስተሳሰብ ማሰም ማለት ነው ትልቁ ነገር አሁን አንድ እየቆጠን ህግን እንደዚህ አትግደል አታመንዝር የሚለውን እየቆጠን የምናደርገው በጣም ቴክኒካል ነው የሚሆነው እግዚአብሔርን እንድንመስል ላይራን ይችላል ግን የውስጥ ሀሳባችን የእግዚአብሔር ሀሳብ ተለውጧል ወይ የክርስቶስ አይነት ሀሳብ መረዳት እሱ ሌሎችን የሚያይበት አይን የማየት ውስጥ አለን ወይ ያንን ልንጸልይ ያስፈልገናል ከቃሉ እና በጸሎትና በቃል ከእግዚአብሔር ጋር በቆየን መጠን በሱ አምሳልነት የመለወጥ ህይወት ይኖረናል ከጊዜ ወደ ጊዜ መንፈሳዊ ልምምድ እንደሚያስፈልግ ቃሉ ላይ ይናገራል ይናገር ራስን ለዚህ ምንድን ነገር ማላመድ ለትንሽ ጊዜ ይጠቅማል ይላል ለመንፈሳዊ ነገር ማላመድ ግን ለአሁኑም ለሚመጣውም ተስፋ አለው ብሎ ይናገራል መንፈሳዊ ህይወትን ማላመድ ነው ይፈልጋል ከክርስቶስ ጋር አብረን ማሳለፍን በጥልቅና ቃልን በማጥናት በህይወታችን ደግሞ በመለማመድ ስናሳልፍ እየመሰል ነው እንሄዳለን ማለት አሳንተባችን ስላሻችን ወደ ፍቅር ይጠቅማል ብዙ ነገራችን እየተቀየረ ይሄዳል ያኔ የክርስቶስ ወጥኛ ይታያል ማለት ነው ሲንጸባረቃል
ዳዊት ባርከስ ሌላ ሐሳብ ያለው ሌላም ጨምር የሚጨምር የለም
ትንሽ ልጨምር
ናፍቲ
በጣም መጠንቀቅ አለብኝ ምክንያቱም የኛ ሰንበት ትምህርት እንዴ ይላል በእንግሊዘኛ ነው ያስቆጥ እኔ እንግሊዘኛ ነው እንግዲህ careful people earnestly want to know the truth of God's word እንቁቅ ሰዎች የእግዚአብሔርን ነገር አጥብቀው ማወቅን ይፈልጋሉ ነው ማለት እና ሀሽ መሆን የለባቸውም ኦር ደግሞ የአእምሮ ጎደሎ እንዴት ነው ለምሳሌ therefore constantly make sure that they do not rush to hasty conclusions and are based on limited knowledge so እኔም እናገረው አሁን ስለራሴ ነው ሀሽሊ ተናግሬ ጠያቂውንም እንዳልጎዳ ኢየሱስን መምሰል ማለት ኢየሱስ ምንድነው የሚመስለው ብለን ስንናገር ኢየሱስ ምንድነው ፍቅር ነው ኢየሱስ ፍቅር ነው ብለን ስናወራ ደግሞ በቤቴ ውስጥ እኔ ፍቅር ሁኜ ሌላው ደግሞ በኔ ላይ ሀሽ ሆኖ ከኔ ጋር መኖር ማለት አይደለም የኔ ፍቅር እነሱን ካላሸነፈ እነሱን ካለወጠኝ እኔ ለነሱ ተንበርክኬ እነሱ እንደፈለጉ ይግዱኝ ማለት አይደለም ግን እነሱ እኔን አይተው የኔን ጉብዝና አይተው የኔን መጽሐፍ ቅዱስ ጥናት ልጆች ባለቤቴም በቤቴ የሚኖሩት ሁሉ መጽሐፍ ቅዱስን እውነት አውቀው እነሱን የመለወጥ አቅም ኖሮኝ በቤቴ ውስጥ ማለት መኖር ማለት ነው ቤቴን አሸንፈ በጌታ ፍቅር አሸንፈ እነሱንም ወደ ጌታ መልሸ ኢየሱስን መስለን ሁላችን መኖር ማለት ነው ለኔ የሚመስለኝ እና ኢየሱስ ምንድነው የሚመስለው ብዬ ራሴን ስጠይቅ ኢየሱስ ለኔ ፍቅር ነው ታጋሽ ነው ይወደኛል እኔም ወደሞ እወደዋለሁ እንደዚህ አይነት ህይወት በቤቴ ውስጥ መኖር አለበት እኔ የቤቱ ራስ ከሆንኩኝ እኔ የኢየሱስን ፍቅር ለቤቱ ለሁሉ አሳይቼ አስተምሬ እኔም ደግሞ እኛ ሁላችን ደግሞ አንድ ላይ ማደግ አለብን ኢየሱስ ስንቱን አሸንፏል በመጨረሻ ላይ ደግሞ በሞትን አሸንፎ
አሜን
ይሄን ሁሉ ምን አይነት ነገር ነው ሐላመጣው የወጉትም ሁሉ ያዩታል ምለውኮ እነሱ እሱን የሰቀሉት ሁሉ ያዩታል ግን ይድኑ አይድኑ እግዚአብሔር ያውቃል ባለፈው ጊዜ ግን ስንማር አይተው ዋላ ደግሞ አይድኑም እንደዛ ብለን ነው አጥን ባለፈው ሳምንት የተማርን ነው የወጉትም ሁሉ በአይን ያዩታል አይ ዶንት ኖ ይሰግዱለት ይሆን አላቅም ስለዚህ እህቴንም ምላት ነገር ብኖር በዚህ ጊዜ ኢየሱስን መምሰል ማለት ፍቅርን ማሳየት ትግስትን ማሳየት ብዙ ነገር አለ እህቴን ጥያቄ ስጠይቅ ብዙ ነገር ስላላት ነው የጠየቀችውና መመለስ የምችሉ በደንብ መልሱላት
እሺ ሌላ ሐሳብ ያለው አንዴ መጨረሻ ሐሳብ
ያ እዚ ላይ አንዴ አጭር ሐሳብ ሊባል በኛ በሐበሻ አነጋገር ክርስቶስን መምሰል ያለባት ሴት ናት ወንድ አይደለም ወንድ ጀግና መሆን አለበት አስለቃሽ መሆን አለበት በቃ እሷ በሰው ፊት ሆና በሰው ፊት መናገር የለባትም ስልጣን የላትም ያው መጽሐፍ ቅዱስ የሚደግፍ ቃል አለ የመጽሐፍ ቅዱስ የሚደግፈው ሴቶችን ለማዋረድ አይደለም ሴቶች አፋቸውን ዘግቶ አስተማሪዎች ባሎቻቸው ያስተምሯቸው የሚለው አመንዝራ ሴቶችን አማንዝራው መጥተው ባላቸውን ደብድበው መጥተው ባላቸውን ሰድበው መጥተው በመድረክ ላይ እንዳይቆሙ ለመከልከል ይህንን ደግሞ ለወንዶችም በቀጥታ ይናገራል እግዚአብሔር ወንዶች ሚስቶቻቸውን ቀጥቅጠው ደብድበው አዋርደው እንትን ብለው ለእግዚአብሔር ባልሆነ ጉዳይ አዋርደዋቸው አስጨንቋቸው መጥተው በመድረክ ላይ ለመቆም አይችሉም ይሄ የወንድም ሴትም ነው ሴት ብቻ አይደለም እግዚአብሔርን መምሰል ያለባት ወንድም እግዚአብሔርን መምሰል አለበት እንግዲህ የማምኑ ሁሉ ወደ እግዚአብሔር እምነት እንዲደርሱ ነው እግዚአብሔር ያልመጣ እየታገሳችሁ ያለ የሚለውን ይሄ እንዳለ እንደምታስበው የማምኑ ሰዎች የአንቺን ህይወት ማየት አለባቸው አሁን አንቺ ለምሳሌ በሰንበት ቀን ልጆችሽን ባለቤትሽን ይዘሽ ወደ እግዚአብሔር ቤት መጫለሽ ወይ ባለቤትሽ ወይ ልጆችሽ ለእግዚአብሔር ባህሪ ከሌላቸው ሳትናደጂ ሳትበሳጪ ወደ ጸሎት ወደ እግዚአብሔር ጉባኤ ማምጣት አለብሽ ይህ ነው እግዚአብሔርን መምሰል አማራጭ የላሽም አንዳንድ ጊዜ ሰይጣን በቤተሰብ ውስጥ የሚሰራ ከባድ የሆነ ስራ አለ አንድ ወንድም ማታ ሁላችንን ያስተምረን ነበርና ዝም ብዬ አዳምጠዋለሁ እኔ ተነሳበትንም አውቃለሁ አሁን ያለበትንም አውቃለሁ እኔ ብዙውን ጊዜ እሱም ያውቃል ሁላችሁም ታውቃላችሁ እኔ ትዕግስት የለኝም በውሸት ላይ እኔ ብቻ አይደለሁም እግዚአብሔርም ትዕግስት የለው ግን አንድ ነገር አለ በልብሽ እየተቃጠልሽ ለእግዚአብሔር ብቻ ቁሚ ሰው ቢሰድብሽ ወገን ባይቀበልሽ እኔ አሁን ለአንቺ ምክር እየሰጠሁ ነው እንጂ ነገ ተመልሼ አገኝሽ ተቃዋሚ ሆኜ ቢቆምብሽ እንኳን ለጊዜ የሰመሽውን እውነት ብቻ ያዥ ቀኝና ግራ አትበይ ለአሁን ባለሽበት እምነት ጸንተሽ መቆም ኢየሱስ ክርስቶስን መምሰል ነው
አሜን።
ታላቅ ወንድምሽ እህት ምንሉን ሲያገባ እህት ምንሉ በጣም ረሱ ሰው ናት። ዜና በጣም ኃይለኛ ሴት ናት። እኔ አባታለሁ ከመጀመሪያ ከተገናኘኋት ጀምሮ በማንም በምንም ቀኝና ግራ አላለችም። ቤተሰቧን ሁሉ ጥላ ነው ወደ እግዚአብሔር ቤትና ወደ ወንድምሽ ቤተሰብ የመጣች። እንደ ሩት ያለች ሴት ናት እህት ምንሉ። የወለድ ሴቶች ሁሉ እንደዛ ነው ያሉ። የወለድ ሁላቸውም አሁን አሁን ብሏል። ሰምተሽ እንደሆነ አላውቅም። ብቻዋን ቆመች። የሚመጡ ይመጣሉ፣ ያልመጡ አይመጡም። አሁን ግን ቅዱስ ልጆችን አሳድጋ ቅዱስ ባሏን አንከባክባ ወደ ቅዱስ እግዚአብሔር ቤት እየተጓዘች ነው።
አሜን።
እሷ የወሰነችውን ውሳኔ አድቨንቲስት አልነበሩም ቤተሰቦቻቸው። ይህ ቆንዳለ አንቺ ነሽ እንጂ ከአድቨንቲስ ቤተሰብ የተወለድሽው። እኔ ከአድቨንቲስ ቤተሰብ አልመጣሁም፣ ብቻዬን ነው የወጣሁም። ዛሬ ሁሉም አድቨንቲስት ናቸው። በእውነቱ ብነግርሽ አብዛኛዎቹ አድቨንቲስቶች ናቸው። ሌሎቹ ከሃዲዎች ናቸው። ሌሎቹ ቀማኞች ናቸው። የእኔ ቤተሰብ ማለት ነው። እኔና በእግዚአብሔር ቤት ያለን ሁለ ጊዜ እግዚአብሔር አምላክ አግዞናል። አንቺ ሴት ልጅ ስለሆንሽ ይህ ድል በአንቺ እጅ አይፈጸምም ማለት አይደለም። አሁንም ጸንተሽ ቁሚ። ኢየሱስ ክርስቶስ ይመጣል። ጸልይ። ደግሞ በጓዳሽ የተለየ ጸሎት አድርግ። ለጋሽ ዳንኤልም የማትነግሪውን ለእኔም የማትነግሪውን ለእግዚአብሔር ብቻ የምትነግሪውን ቅድም በምነት የጸሎት ሰው ከሆንሽ ሁሉንም ታሸንፍ ያለሽ። እግዚአብሔር አምላክ ለጥያቄሽ መልስ ይስጥ። እንግዲህ እኛ አስተያየት ብቻ ነው የምንሰጠው። የልብሽን እግዚአብሔር ይመልስልሽ።
አሜን። እና ሰዎች እንዴት ወደ እግዚአብሔር ለመምጣት ይችላሉ የሚለው ጥያቄ እኔ እንዴት መጣሁ እንበል። እያንዳንዳችን እንዴት መጣው? እኔም እኮ እንዳልመጡት ሰዎች ነበርኩኝ፣ አንቺም እንዳልመጡት ሰዎች ነበርሽ። ምናልባት የእግዚአብሔርን ቃል በሚናገሩ ቤተሰብ ውስጥ ስለተወለድኩ ነው አይደለም ብለሽ ልታስቢ ትችያለሽ። አይደለም። እግዚአብሔርን ቃል የሚሰብኩ ስንት የአገልጋይ ልጆች ከቤተ ክርስቲያን ወጥተዋል። ዛሬ ቤተ ክርስቲያን ውስጥ አይደሉም፣ ብዙ ብዙ። ምናልባት በእግራቸው ቤተ ክርስቲያን ውስጥ ሊኖሩ ይችላሉ። ኢየሱስ ክርስቶስ ስለ መጥፋት ሲናገር እግሩ ብቻ ወጥቶ ሄደን አይደለም የተናገረ፣ በቤት ውስጥ ያለ ድሪም የጠፋባት ያቺ ሴት ያንን ድሪም እስከምታገኝ ድረስ እቃውን ሁሉ ገለባብጣ ትፈልጋለች፣ ታጠዳለች አለ። ያ ድሪም ግን የጠፋው እቤት ውስጥ ነው። እቤት ውስጥም እየተመላለሱ መጥፋት አለ እህቴ፣ ወይም ሁላችን። ስለዚህ የእግዚአብሔርን ቃል የሚናገሩ የክርስቲያን ቤተሰብ ውስጥ ስለተወለድኩ ነው አይደለም፣ አይደለም። እኔ ራሱ አንድ ምሳሌ ነኝ። እኔ አባቴ አድቬንቲስት ነው። ነገር ግን እኔ ግን አባቴ አድቬንቲስት ስለሆነ አይደለም አድቬንቲስት የሆንኩት። እኔ እውነትን አገኘሁኝ ብዬ ለምን በቃ የምፈልገው በልጅነቴ በትንሽነቴ የምፈልገው ይሄ ፍቅር ብዬ የማስበውን አስተሳሰብ በዛን እድሜ የማስበውን ሀሳብ አጣው አድቬንቲስት ውስጥ። እና የእግዚአብሔር ሰው ደግሞ ፍቅር ያለው ነው። ስለዚህ እዚህ ውስጥ እግዚአብሔር የለም ከሚል እንደዚህ ሰዎችን የሚያቅፉ በቃ የሚደግፉ ፍቅርን የሚያሳዩትን እነሱ ናቸው እግዚአብሔር ያላቸው ብዬ ወደ ሰንዴ ወርሺፐር ነበር የገባሁት። እና ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሎ እግዚአብሔር በዮሐንስ ወንጌል የተናገረው ንግግር በእኔ ሲፈጸም አይቻለሁ። እንደገና የእውነት መንፈስን ፍለጋ ስለሆነ እዛ ውስጥ የገባሁት እሱ የእውነት መንፈስ እንደገና ተመስክሮልኝ ነው እኔ ወደ አድቬንቲስት የተመለስኩት። እና ለማለት የፈለግኩት ምንድን ነው፣ ስለተመሰከርልኝም አይደለም እዛ ጋም አላቆምም፣ ተመስክሮልኝም መቀበል ያልቻልኩ ሰው ነበርኩኝ። እሱ የእኔ ረጅም ምስክርነት ነው። እግዚአብሔር በተአምር ነው ወደ ቤተ ክርስቲያን ያመጣኝ። ራሱ ተገልጾልኝ ነው የመጣሁት እና እሱን ሌላ ጊዜ ልመሰክር እችላለሁ። እንዴት ሰው ይመጣል? እኔ ራሴን ስጥር ነኝ ለማለት ነው። እና ሰው ግን የሚመጣው ግን እኔ በዛን ጊዜ እዛ ሰንዴ ወርሺፐርም እያለሁ በቅንነት
እግዚአብሔር ለማግኘት ስል ነው ዛይ ከፋውት የነበረው ቀደም ሰንበት ትምህርት ስናጠና አንዱ ቅንነትን ነበር የእግዚአብሔርን ቃል ለማስተዋል ቅንነት ያስፈልጋል አንዱ ቅንነት ነው ትህትና ያስፈልጋል ራስን ዝቅ ማድረግ ያስፈልጋል እነዚህ አሮጋንት የሆኑ ሰዎች ይላል ሰንበት ትምህርቱ በፍጹም ሊደርሱ አይችሉም ቅን ሰዎች የሚያገኙትን እውቀት ቅን ሰዎች የሚያገኙትን የእግዚአብሔርን መንፈስ ሊያገኙ አይችሉም ይላል ሰንበት ትምህርቱ እነዛን ሰዎች ወደ እግዚአብሔር ለማድረስ እንኳን ሰው እግዚአብሔርን አይችልም ኖህ ምሳሌያችን ነው አንዲት ስብከት ነው ኖህ የሰበከው ለአንድ መቶ ሀያ አመት ሙሉ አንድ ስብከት ማንኛችንን ሳንሰለች 120 አመት ሙሉ ሚኖርም የለም እንጂ በዛሬ ጊዜ 120 አመት 120 አመት ሙሉ አንድ ስብከት ሰብኮ ነው ያተረፈው የራሱን ቤተሰብ ብቻ አንድ ሰው አልገባም ወደ መርከቡ ሁሉም ጠፋ ስለዚህ አልተማም ያለው 120 አመት ቢሰበክ ማይሳን ተማም ነገር ግን ለማወቅ የፈለገን ልብ ግን ላለው ግን የቀድም ያነበብነው የኢትዮጵያ ጃንደረባው ትልቅ ምሳሌ ነው ማወቅ ፈልጎ የኢሳያስን መጽሐፍ ያነብ ነበር ማወቅ ፈልጎ ከዛ እግዚአብሔር ማንን ላከ ፊልጶስን ላከ ይላል ፊልጶስ መጥቶ የሳንክ ጊዜ የሚያነበውን ታስተውላለህ አለው እንዴት አስተውላለህ አለው ምታነበውን ታስተውላለህ ስለ ፊልጶስ ከኢትዮጵያ ጃንደረባ አላቀም ነው ያለው ከዛም እግዚአብሔር በፊልጶስ አማካኝነት ሆኖ ተራተረለት ስለዚህ እያንዳንዳችን ወደ እግዚአብሔር ቤት የመጣነው እግዚአብሔር ቃል እንደሚናገረው እግዚአብሔር በአንድም በሌላም ይናገራል ይላል በማንኛውም ምክንያት ቀደም የሚሉን ሰምተናል እያንዳንዳችን እኮ እግዚአብሔር ቤት ውስጥ የመጣነው እግዚአብሔር በተለየ ሁኔታ ለእያንዳንዳችን ገልጾልን የመጣነው እኛ ተገልጾልን ከመጣን ሌላው ሰው ለእግዚአብሔር እንጀራ ልጅ አይደለም ለማንኛውም ሰው እግዚአብሔር የሚገልጽለት አገላለጽ አለው እኛ ግን አሁን ዛሬ ደግሞ ኃላፊነት ተሰጥቶናል ለኛ የእግዚአብሔርን ቃል ሰዎች ኃላፊነታቸውን ተወጥተው እንዳሳዩን እኛ ደግሞ ዛሬ ደግሞ ኃላፊነታችንን ተወጥተን የእግዚአብሔርን መንገድ መምራት ደግሞ የኛ ኃላፊነት አለብን እና ስለዚህ ሰው እንዴት እግዚአብሔርን ያውቃል መፈለግንም ይላል ደግሞ ፊልጵስዩስ ደስ የሚለኝ ጥቅስ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እሱ እግዚአብሔር ነው ይላል ሰው አይደለም መደምደሚያው ይሄ ነው መፈለግንም የሚያደርገው ራሱ ነው ሰው እንዲፈልግ የሚያደርገው ራሱ ነው እግዚአብሔር ነው ማድረግንም ማለት እኛ እግዚአብሔርን ፈልገናል እግዚአብሔር ራሱ እሱን የምንፈልግበት መንፈስ ውስጣችን ስላስቀመጠ ነው የእግዚአብሔርን ነገር መፈለግም ይቻላል ስለዚህ በሰው ውስጥ ሁሉ እግዚአብሔር ያንን ስለሚያስቀምጥ የመፈለግን መንፈስ ስለሚያስቀምጥ እግዚአብሔር ተሁሉ ወደ እግዚአብሔር ከፈቀደ መምጣት ይችላል ግን ፍቃድ ነው እግዚአብሔር አያስገድድም እኛ እንዴት ነው እግዚአብሔርን የምንመስለው ለሚለው ሐሳብ ደግሞ ኢየሱስ ክርስቶስ የማይቻልን ነገር አይነግረንም የማይቻል አይነግረንም ማቴዎስ ወንጌል ምዕራፍ 5 ላይ እንደዚህ ይላል ማቴዎስ ወንጌል ምዕራፍ 5 ከቁጥር 43 ጀምሮ ባነበው ኢየሱስ ክርስቶስ የጌታ ቃል እንደዚህ ይላል ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል እኔ ግን ጠላቶቻችሁን ውደዱ ለሚያሳድዷችሁም ጸልዩላችኋለሁ እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ እርሱ ፀሐዩን ለክፎችና ለደጎች ያወጣል ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ ቀራጮች ሲህንኑ ያደርጉ የለምን ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ አሕዛብ ሲህንኑ ያደርጉ የለምን ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ማለት ኢየሱስ እዚህ ጋር የሚናገረው ስለምንድን ነው? ሰውን ሲወድ ስለሚያረጋው ነገር ነው የሚናገረው። ህግ በሁለት ተጠቅልሏል አለ ኢየሱስ። አንደኛው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ኃይል ውደድ፣ ሶ ሁለተኛው ደግሞ ባልንጀራህን ደራስ አድርገህ ውደድ አለና ኢየሱስ ፈውለት ተቀለለው ፍቅር ፈውለት ሲጠቀልለው ባልንጀራውን እንደራሱ የወደደ ሰው እዚህ ጋር እንግዲህ የተጻፈውን ያደርጋል ማለት ነው። ባልንጀራውን ማለት ሳውን ማለት ነው። ባልንጀራ ሲባል ምንድነው? ለሚያሳድዱት ምን ያረጋል? ይጸልያል። ሰው ሲያሳድደው ባልንጀራዬ ነው ብሎ የተቀበለ ሰው ሳውን ሁሉ ባልንጀራዬ ነው ያለ ሰው ሲያሳድደው ይጸልያል። ሲጣላው ይወደዋል። እና ኢየሱስ ክርስቶስ ደግሞ ሳያዳላ ፀሐዩንም ዝናቡንም ለሱ ብቻ አካፍሎ እንዳልሰጠው ያውቃል። ኃጢአተኛ ነው ብሎ ለሚፈርድበት ሰው ግን እግዚአብሔር ግን ሳያዳላ ለኔ እኔ ባለውበት ቦታ ፀሐይ ሲወጣ እዛም ጋር ፀሐይ ይወጣል። እኔ ያለውበት ቦታ ሲዘንብ እዛ ጋርም ያዘንባል። ጌታ እኩል ነው። ጌታ በእኩል ሰዎችን እንደሚወድ እንዲመቱ ኃጢአትን እንጂ ጌታን ይጣላው እኮ ኃጢአተኞችን አይደለም ይጣላው። ሁላችንም ኃጢአተኞች ነበርና ጳውሎስ ይናገራል እኮ ሁሉ በድለዋል እግዚአብሔርም ክብር ጎሏቸዋል አለ እኮ ሮሜ 3:23 ላይ። ስለዚህ ሁሉም ከተባለ እኛም ነን እኮ እኛም እንደዛ ነበር። እግዚአብሔር ጸጋ ብሶልን እኛ ስለዳንን ግን ዛሬ ግን እኛ የተለየ ፍጥረት የሆንን መስሎን በሰዎች ላይ እንፈርዳለን። ኢየሱስ ግን እኛንም ያን ኃጢአተኞች ሆነን እያለን እንደወደደን እነሱንም አሁንም እየወደደ ነው። ይሄንን ማወቅ አለብን። ስለዚህ ሰዎችን መከፋፈል አያስፈልግም። እኛ ኢየሱስን ምን መስል ሰዎች ይሄ ነው ሰውን እንደራሳችን ከወደደን ልንፈርድበት አንችልም። እኔም እኮ እንደሱ ነበርኩ ብርሃን በርቶልኝ ነው የሚለው ማንነት ይኖርብን። ለዛ ሰው እንጸልይለታለን፣ ለዛ ሰው እናለቅስለታለን እንጂ የሚወደንን አይደለም መርጠን የምንወደው። እሱን የምታረጉ ከሆነ ከቀራጭ አትለዩም፣ ከአዛብ አትለዩም ማለት። ለምን ሰው የተባለ ፍጥረት ሁሉ የሚወደውን ይወዳል። እኛ ግን የኢየሱስ ልብ ያለን ሰዎች ኢየሱስ ጳውሎስ ሲናገር ገና ኃጢአተኞች ሳለን እርሱ ሞተልን ይላል በሮሜ ላይ ምዕራፍ 5:8 ላይ ሲናገር እና ስለዚህ እሱ እኔ ኃጢአተኛ ሆኜ ከሆነ የሞተልኝ እኔ ታዲያ ኢየሱስን ስመስል ምን ሆናለሁኝ? እንደሱ ሆናለሁ ማለት ነው። እንደሱ ሰውን ሳልከፋፍል ወዳለሁ ማለት ነው። ያንን ሳንከፋፍል እኮ ሰዎችን ስንወድ ኢየሱስን እያሳየን ነው። ሰዎች ዛሬ ጊዜ ቃል ብቻ ሆኖ ነው ወደ እግዚአብሔር መምጣት ያልቻሉት። ህይወት የለም። ኢየሱስ ሆኖ እንዳለው ሰማይ አባታችን ፍጹም እንደሆነ እናንተ ፍጹማን ሆኖ ያለው ኢየሱስን እንደዚህ አሁን በዘረዘርኳቸው መስፈርቶች ስንመስለው ኢየሱስን የዛን ጊዜ ሰዎች እኮ ሳይወዱ በግድ ኢየሱስን ያያሉ። ይሄ ነገር ደግሞ እኮ ኢየሱስ ብቻ ብሎ አልቀረም፣ ጳውሎስም እኮ መስክሯል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ሄደን ስናነብ ምንድን ነው የሚለው? እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ አለ። ይኸው ጳውሎስ ደረሰ። ጳውሎስ ግን እዛ ከመድረሱ ሮሜ 7 ላይ ሄደን ስናነብ ምንድን ነው የሚለው? ወዮ ወዮ ከዚህ ጎስቋላ ስጋ ማን ነው የሚለየኝ? አይምሮዬ ለእግዚአብሔር ሕግ ይገዛል። ነገር ግን በብልቶቼ ውስጥ ያለ ኃጢአት ግን የማልፈልገውን ሳደርግ አገኘዋል። ኦሆ እያለ ጮ ወዮ እያለ ጮ ነበረ። መጮህ አለብን። በብልቶቻችን ውስጥ ያለ በፍጥረታችን ከአዳምና ከሔዋን ያገኘነው ማንነት እየጎተተን እግዚአብሔር የሚለውን እያወቀ አይምሯችን እግዚአብሔር ያላወቀውን የሚያደርግ ማንነት እንዳለን በታማኝነት እንደ ጳውሎስ እንጩህ እግዚአብሔር ፊት። ጳውሎስ ጮሆ ነው ጮኸ። ማን ነው የሚለየኝ? ከዚህ የሚሰማን ስሜት አለ። ሰዎች ነን። እግዚአብሔር እንድናቅ አድርጎ ፈጥሮናል። ኃጢአት ስንሰራ እናቃለን። እግዚአብሔር የማይወደውን ነገር ስናደርግ እናቃለን። ለሚጮህ ጳውሎስም ጮሆ ክርስቶስን መስሏል። ስለዚህ መጮህ ያስፈልጋል በጌታ ፊት። ቆራጥነት፣ ቅድም ሰበት ትምህርት እንደተማር ነው ትዕግስት፣ ይሄ ሎንግ ሰፈሪንግ ፔሸንሱ ብቻ ሳይሆን በመከራ ውስጥ መታገስ። በዛን ጊዜ ኢየሱስን እየመሰል እንሄዳለን። እነዚህ የታተሙትም እኮ በመከራ ውስጥ እነዚህ ማን ናቸው? ከመከራ የመጡ ናቸው እኮ ነው ያለው። በመከራ ውስጥ በመዝናናት ውስጥ አሁን እኔ ቅርታ አድርጉልኝ፣ አሁን ይሄ የሚሰበክ ስብከት ይሄ የብልጽግና ስብከት እሱ አይደለም። ኢየሱስ እሱን አልነገረንም። አዎ ኢየሱስ ከፈለገ እኔን ይባርካል። እሱ አይደለም ቁም ነገሩ። ነገር ግን በዓለም ሳላችሁ መከራ አለባችሁ ነው ያለው። እኔ ግን ዓለምን አሸንፌያለሁ አለ። በዛ ውስጥ እያለፈ ነው ኢየሱስን የሚመስለው ክርስቲያን። ኢየሱስ አብሮት ነው የሚጓዘው። መፈለግንም ማድረግንም ካለ የሚፈልግም የሚፈልገውም እግዚአብሔርን ሰው ከእግዚአብሔር የተነሳ ነው። ማድረግንም እኔ ነኝ ማድረገው በእናንተ ውስጥ ካለ እኛ ንፍቀድለት እንጂ ኢየሱስን መምሰል ከፈለግን ማድረግንም እኔ ነኝ ማደርገው ካለ እኛ በሩን እንክፈት። እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ከሱ ጋራ እራት እበላለሁ ነው ያለው አይደለም። ስለዚህ እኛ እሺ እንበል እንጂ ማድረግንም እሱ ነው የሚያደርገው አለ እኮ ጳውሎስ ሲናገር። ስለዚህ እሱ ራሱ ነው በውስጣችን ሆኖ እራሱ ቅድስናን የሚያለማምደን። ኢየሱስን የሚመስል ማንነትን ለማግኘት እንድንችል የሚያደርገው ራሱ እግዚአብሔር ነው። እራሱ በራሱ ተማምኖ ነው እግዚአብሔር ሰውን የጠራው እንጂ ሰውማ አሁን ሰንበት ትምህርት ላይ አጠናን ራሱ ምንም ማድረግ የማይችል ምንም ማወቅ የማይችል ፍጥረት ነው። በጌታ ግን ጳውሎስ ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ስላለ ኢየሱስ ያስችላል። እኛ አይደለንም፣ በውስጣችን የሚኖረው ኢየሱስ እሱ ፍጹም ነው እና ኢየሱስ ነው በውስጥ ያለው ኢየሱስ ነው ፍጹም። ራሱ እሱ ነው የሚኖረው በውስጣችን። እኛ እንሞታለን፣ ቅድም እንዳለው እኔ ሞቻለሁ ማለት እኔነቴን ተሰናበትኩ ማለት ነው። ኢየሱስ በእኔ ውስጥ መኖር ሲጀምር ያኔ ነው በቃ ፍጽምና የሚታየው፣ ያኔ ነው ኢየሱስን መምሰል ማለት እና ውሽ ሰዓት ቢኖር ከዚህ በላይ ማውራት ፈልግ ነበረ፣ ግን ሰዓት ስለሌለን ግዴታ ማቆም አለብኝ እና እስካሁን ድረስ እግዚአብሔር ስለባረከን ስለመራን እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ቆንዳሌ ተመልሶልሻል?
ተመልሶልኛ። ተባረኩ፣ ጌታ ይባርክሽ።
አሜን፣ አሜን፣ አሜን። አንቺም እጅግ ተባረኪ እና ይበልጥ ወደ ጌታ ሁልጊዜ አብረን በተሰበሰብን ጊዜ ደግሞ እያደግን እንሄዳለን በአንድ ላይ ሆነን እና አሁን ሰንበት ትምህርቱን ለመጨረስ አንቺ ትጸልይልናለሽ በምትችው ቋንቋ። ኢየሱስ ሁሉን ቋንቋ ነው የሚሰማው። በምትችው ቋንቋ ጸልይና ሰንበት ትምህርቱን እንጨርሳለን።
ጌታ አታችን አምላካችን እጅግ አድርገን እናመሰግናለን። ተፈጠን
አሜን።
ለባረክከን ለቀደስከን ተባረክባት።
ሃሌሉያ።
ያንተን ቃል ስላስተማርከን በኢትዮጵያ ወንድሞች ሆነ ስላስተማርከን እጅግ አድርገን እናመሰግናለን።
አሜን።
እና ቀሪ ሰዓታችንን ባርክልን።
አሜን።
አትለየን ጌታ ሆይ፣ ያን ባርከን።
አሜን።
አብግዘውን በኢየሱስ ስም አሜን።
አሜን፣ አሜን፣ አሜን።